የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
ተመጻሕፍት ማህደር አድማጮቻችን እንደምን ከረማችሁ በማለት ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት በቅርብ ጊዜ ፕሮፌሰር ጌታቸው ኃይሌ ተትግራይ ወያኔዎች ጎሳዊ ዘመነ መሳፍንት በኋላ በሚል አርስት ኢትዮጵያኖች እንዲወያዩበት እንዲገነዘቡና ሐሳብ እንዲለዋወጡበት በተለያዩ ያባርኛ ድህረ ገጾች ያስተላልፉትን ወቅታዊና ትምህርታዊ መልእክት ክፍል 2ና የመጨረሻውን ይዘንላችሁ ቀርበናል። ተትግራይ ወያኔዎች ጎሳዊ ዘመነ መሳፍንት በኋላ ክፍል 2 ጌታቸው ኃይሌ የወያኔና የኦነግ ወንጀል። ወያኔና ኦነግ በኢትዮጵያ ላይ ተፈጸሙት ዋና ወንጀል አንድ ወጥ መንግስቷን ሳይስፈልግ ወደ ፌደራል መንግስት መለወጣቸው ነው። አንድ ወጥ መንግስት ለአውራጃዎቹና ለወረዳዎቹ ስልጣን ያካፍላል፣ የአውራጃ ድንበር ያስተካክላል እንጂ ወደ ፌደራል መንግስት ለመለወጥ ምክንያት አይኖረውም። የንጉሠ ነገሥቱ መንግስትም ጊዜ አጠረው እንጂ አውራጃዎችና ወረዳዎች የራሳቸውን ህይወት በራሳቸው እንዲወስኑ ስልጣን የሚያካፍል አዋጅ አውጆ ነበር። ወንጀለኞቹ ግን አንድን መንግስት ፌደራላዊ ለማድረግ አገኘን ያሉት ምክንያት ጎሰኝነትን ነው። ይህ ታላቅ ወንጀል ነው። ምክንያቱም በኢትዮጵያ ታሪክ ጎሳና ምድር መጀመሪያው ላይ ግንኙነት አልነበራቸው። ምድራችን ሀገር የሀገር ስም ኢትዮጵያ እንጂ የጎሳ ስም የለውም። ለምሳሌ ትግራይ፣ አማራ፣ ወሎ፣ ጉድሩ፣ አሩሲ፣ አገው፣ ጉሙዝ ወዘተ የነገዶች ስም እንጂ እነዚህ ሰዎች የሰፈሩበት መሬት ስም አልነበረም። ሁሉም የሰፈሩበት መሬት ስሙ ኢትዮጵያ ይባላል በማለት ጌታቸው ኃይሌ ማስረጃቸውን ያቀርባሉ። አገሪቱን በነገድ መከፋፈል የሀገሪቱ ችግር እንዳይፈታ አጥብቆ ማሰር ነው። የአንድ ቤተሰብ ሰዎች ሳይግባቡ ሲቀሩ አቀራርቦ ያስታርቀዋል እንጂ ለማለያየት መቸኩል ሰይጣናዊነት ነው። መጀመሪያውኑ ያለመግባባቱ ችግር መነሻው አንድ ግልጽ ያልሆነ ነገር ነው። ተላይ እንዳነሳሁት ይላሉ ጌታቸው ኃይሌ፣ ችግሩ የአንድ ነገድ የአማራው ባህል በሌሎች ባህል ላይ የበላይነት ቦታ ተመያዙም አልፎ በታቾቹ ያደረጋቸውን ባህሎች ይደመስሳል የሚል ነው። ታዲያ ለዚህ በደምና በታሪክ የታነጸችውን አገር ተመቋደስ የተለየ መፍትሄ የለውምን? ብለው ጌታቸው ኃይለ ጥያቄ ያቀርባሉ። መፍትሄ ፍለጋ ተመሄዳችን በፊት ግን አንዳንድ ነገሮችን መረዳት ይኖርብናል ይላሉ መልሰው። አንድ፣ ማንኛውም መንግሥት ጎሳ ነው። ጎሳ እንደመሆኑ የማንኛውም መንግሥት ባህላዊ መሠረቱ የመሥራሾቹ ባህል ነው። የኢትዮጵያን መንግሥት የመሠረቱት አማሮች ናቸው። ሌሎች ቢሆኑ ኖሮ መሠረታዊ ባህሉ የነሱ ይሆን ነበረ። ይሄ በማንኛውም የመንግሥት አወቃቀር ያልቀረ የታሪክ ሂደት ነው። ሁለት፣ በመንግሥት ውስጥ ብዙ ጎሳዎች ሲታቀፉ መንግሥት የተመሠረተበትን ባህል ወደ እነሱ በመሳብ ይለውጡታል። ይህ ለውጥ በአማርኛ ላይም ደርሷል። የቋንቋ ምሁራን አማርኛን በመሠረቱ ሴማዊ ይሉታል። ግን አብረውት በሚኖሩ ቋንቋዎች ተጽዕኖ ምክንያት ተሌሎቹ የሴም ቋንቋዎች እየራቀ ወደ ሌሎቹ ቋንቋዎች እየቀረበ ሄዷል። ተሌሎቹ ቋንቋዎች ጋር ቅርበት ስላለው ስላዳበሩት ማለት ይቻላል የእኛ ቋንቋ ነው ለማለት ድፍረቱ ተነሳሽቸው ዘመድነን ለማለት በቂ ማስረጃ አላቸው። ይህ ብቻ ሳይሆን ቋንቋ በቀጥታ ይወረሳል። አማርኛን የወረሰ ሁሉ ቋንቋ የኔው ሊል ይችላል። ትግሬ ነኝ፣ ኦሮሞ ነኝ፣ ጉራጌ ነኝ የምናገርበት ቋንቋ ግን አማርኛ ነው ማለት አዲስ ነገር አይደለም በማለት ጌታቸው ኃይሌ ማስረጃቸውን ያጠናክራሉ። ሶስት፣ ቋንቋ የመገናኛ መሳሪያ ነው። ያለ ቋንቋ እንኳን መንግሥት ቤተሰቡም ሊቋቋም አይችልም። አማርኛ ለብዙ ዘመናት የኢትዮጵያ ብቻ ሳይሆን የአፍሪካ ቀንድም መገናኛ በመሆን አገልግሏል። ቋንቋ እንደ ሰው ይመሰገን ቢሆን አማርኛ ይመሰገንና ይሸለም ነበር። አራት ቋንቋ ዘርንም ሆነ ጎሳን አይነግርም። እያንዳንዱ የኢትዮጵያ ጎሳ የብዙ ጎሳዎች ውጤት ነው። ብዙ የጥንት ጎሳዎች አሁን ወዳሉት ጎሳዎች በመጠቃለል ጠፍተዋል። ኦሮሞች አማሮች ሆነዋል ማለት ነው። ተዛም አልፎ እያንዳንዱ ኢትዮጵያዊ ደሙ ቢመረመር ብዙ ጎሳ ሆኖ ይገኛል። ማንነት በአይን የሚታይ በእጅ የሚዳሰስ መታወቂያ የሌለው እንደ እምነት በሰው አእምሮ ውስጥ ያለ ነው ያልኩት ስለዚህ ነው። የሰውን እምነትና ማንነት ጎሳን ጨምሮ የሚነግረን ባለቤቱ ነው። ተባለቤተ ያወቀ ቡዳ ነው በማለት ስለ ቋንቋና ጎሳ ልዩነትና ግንኙነት ጌታቸው ኃይሌ ደህን አድርገው ያስገነዝቡናል። ኢትዮጵያን የመሰረቷት አማሮች ቢሆኑም ተመሰረት በኋላ ያለውን ግድግዳውን ያቆሙት ጣራውን የከደኑት በኢትዮጵያ ውስጥ ያሉ ጎሳዎች ሁሉ ናቸው። እስከ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ድረስ የነበረው መንግስት የአማሮች ነበር ማለት ተረት ነው። ታሪክ አይደግፈውም። ከላይ እንደተገለጸው የመንግስቱ አማራነት ባህሉ እንጂ ሰዎቹ አይደሉም። የባህሉም አማራነት ቢሆን ተመጀመሪያው ላይ ብቻ ነበር። በዘመን ብዛት አብረውት የሚኖሩ ባህሎች ባህሪውን ለውጠውታል። የመንግስቱ ኃይለ ማርያምን ደርግም የአማራ መንግስት ነበር ለማለት የሚቃጣቸው ጥቂቶች አይደሉም ይላሉ ጌታቸው ኃይሌ። አማሮች ያቋቋሙት መንግስት ታማራው በቀር ሁሉንም በድሏል የሚሉም አሉ። ተንይ እዚህ ውስጥ ዋነኞቹ የኦሮሞ ፖለቲከኞች ናቸው። ታሪካችን የሚነግረን ግን ኦሮሞዎች ሀገር ያወደሙ ወደ ማህል ኢትዮጵያ ተገቡበትና ለሙን መሬት ተወረሱበት ጊዜ ጀምሮ ተገዥዎች ጋር ተባብረው ተጋብተው በደጉም በክፉም ታሪካችን ግብር አበሮቻቸው ነበሩ። የኢትዮጵያ ኢኮኖሚ እርሻና ከብት ማርባት በመሆኑም ለዚህ አይነት ኢኮኖሚ የሚሆነውን ለሙን መሬት የያዙት ኦሮሞዎች ናቸው። ታዲያ እሸት እየበሉ በወተት እየታጠቡ የዕለት ራት የሌለውን መናጢ ደሃ አማራ በደለን ይላሉ። እነዚህ ፖለቲከኞች በአንድ መላሳቸው መሬት የለንም እያሉ፣ በሌላ መላሳቸው ከተማው በእኛ መሬት ላይ ተስፋፋብን ይላሉ። ሁለተኛ መገንጠልንም ሆነ በክልል መኖርን የሚፈልጉት ለሙ የኢትዮጵያ መሬት ሁሉ በዤ ሁሉ በደዤ ስለሚሉ ነው። እንደ እውነቱ ተሆነ የአማራ መንግሥት የሚባለው በይበልጥ የወዳው አጠገቡ ያለውን የአማራን ገበሬ ነበር። ኢትዮጵያን በክልል መካፈል ስንቃወም ያለ ምክንያት አይደለም። ሁሉንም በተለይ ቁጥረ ትንሽ ጎሳዎችን አገር አልባ ያደርጋቸዋል። በክልል ውስጥ የሚኖር ኢትዮጵያዊ ኑሮዬ ኢትዮጵያ ነው በማለት ፈንታይ ኑሮዬ አማራ አገር ነው፣ ኦሮሞ አገር ነው ወዘተ ማለት ግድ ይሆንበታል። በገዛ አገሩ ባይተዋር መሆኑ ነው። ሁለተኛ የአንዱ ክልል ዜጋ ከሌላው ክልል ሄዶ መኖር ከክልሉ ባለሥልጣኖች ማስፈቀድ ሊኖርበት ነው በገዛ አገሩ። አሁን ደግሞ ኢትዮጵያን ጨርሰን እናፈርሳታለን እያሉ የሚዝቱ ኦሮሞዎች ተነስተዋል። ይህንን ዘዴ አባቶቻችን አርቆ ማጠር ይሉታል። ዘዴው ባላንጣ የቅርቡን ሕገወጥ አጥር የተሻለ አድርጎ እንዲቀበል ለማድረግ ነው። ኢትዮጵያን እናፈርሳለን የሚሉት ክልላዊውን አስተዳደር የተሻለ አማራጭ አድርገን እንድንቀበለው ነው ይላሉ ጌታቸው ኃይሌ። ምን ይሻላል? የሚሻለው እውነተኛውን ብሔራዊ ፖለቲካዊ ችግር ለይቶ አውቆ በሚያዋጣ መፍትሄ ማስወገድ ነው። ጌታቸው ኃይሌ ይህንን እንዲህ ብለው ያብራሩታል። በአሁኑ ሰዓት ግራ የተጋባነው ማኅበራዊ ችግራችንን የፖለቲካ ችግር አድርገን በማየታችን ነው። ኢትዮጵያ ውስጥ ጎሳን ተጎሳ ነገድን ተነገድ የሚለየው ዘር ሳይሆን ባህል በሃይማኖትና በቋንቋ ብቻ ነው። በአንድ አይነት ሃይማኖት አምላክን ማምለክ የራስን ቋንቋ ማዳበር እንደ ድር እንደ ጽዋ መጠጣት ያሉ ልምዶች ማህበራዊ ጉዳዮች ናቸው። በባህል ተግባር ውስጥ ማንም ኃይል በተለይ የራስ መንግስት ጸጥታ ለማስከበር ታልሆነ በስተቀር ጣልቃ መግባት የለበትም። አንዳንዶች የገብርኤል ጽዋ ሌሎች የሚካኤል የማርያም ጽዋ ማህበርተኞች ቢሆኑ አይከለከሉም። የራስን እድል በራስ መወሰን ማለት ይህ ነው። በተቃራኒው ማንም ህብረተሰብ ሌሎቹን የኔን ሃይማኖት ያዙ በኔ ባህል ኑሩ የገብርኤልን ጽዋ ተታችሁ የማርያምን ጽዋ ጠጡ የሚል አስገዳጅ እርምጃ መውሰድ አይችልም። ያንዱን እድል ሌላው መወሰን ይሆናል። አንዱ ባህል በሌላው ላይ ተጽዕኖ አሳይቶ እንደሆን መፍትሄው ተጽዕኖውን ማንሳት ነው። ተጽዕኖን በክልል ሳይለያዩ ማንሳት ይቻላል። በክልል መለያየት ማህበራዊ ችግርን በፖለቲካ መፍታት ነው ይላሉ ጌታቸው ኃይሌ። ወያኔና ኦነግ በስራ ላይ ያዋሉት አጉል መፍትሄ ጎሳ ሁሉ የተወሰነ መሬት ይዞ እዛ ላይ ባህሉንና ኢኮኖሚውን ያዳብር የሚል ነው። በሌላ አነጋገር የኢትዮጵያ ህዝብ ወደደም ጠላም አገሩ ኢትዮጵያ ትፍረስ ማለት ነው። ያም ቢሆን አገሪቱን ለ80 ጎሳ 80 ላይ መከፋፈል ስለማይቻል 10 ቦታ ከፍለው ለ10 ጎሳ የተሰጠውን መሬት ተሌላ ባህል ማጽዳት ሌሎችን መግደል ወይም ተገዛ ራሳቸው አገር ማባረር ወይም የኑሮ መብትና ዋስትና የሌላቸው ጥገኞች ባይተዋሮች መጤዎች ማድረግ የግድ ይሆናል። እየሆነም ነው። የክልል አወቃቀር ደጋፊዎች ለአናሳ ጎሳ ጥገኞቻችን በሰላም የመኖር ዋስትና እንሰጣለን ሲሉ ይሰማሉ። ግን ተመንግስት በቀር ማንም ለሌላው ዋስትና የመስጠትም ሆነ የመንግስት የመንሳት መብት የለውም። ዘር የማጽዳቱ ወንጀልም አሁን ሲፈጸም እያየነው ነው። የተወሰነ መሬት ይዘን እዛ ላይ ባህላችንን እናዳብር ሲባል የትኛውን ባህል ለማዳብር ቋንቋን ወይስ ሃይማኖትን ወይስ ድርን ወይስ ጽዋን የሚል ጥያቄ ያስከትላል። ሃይማኖትና ጎሰኝነት የግል ስለሆኑ በሀገር እድል ጣልቃ ገብተው እንዳይበጠብጡ የመለያያ ምክንያት እንዳይሆኑ ተክተን መጠበቅ ይኖርብናል። ኢትዮጵያ የኢትዮጵያውያን ሁሉ ናት። ኢትዮጵያን አልፈልግም የሚል ታለ መፍቱ ነው። ጥሎ መሰደድ ይችላል። ኢትዮጵያ በማትባል የኢትዮጵያ ምድር ላይ እኖራለሁ የሚል ታለ ደግሞ ይህንን ኢትዮጵያን ማስፈቀድ ይኖርበታል። ኢትዮጵያን ማፍረስ ወይም ኢትዮጵያዊት ማድረግ መብቱ የባለቤቶቹ ነው። ባለቤቶቹ ደግሞ በሕይወት ያሉ የዛሬዎቹ ኢትዮጵያውያን ብቻ ሳይሆኑ ያለፉትም ወደፊት የሚመጡት ትውልዶችም ናቸው። የዛሬዎቹን ባለቤቶች የምንጠይቀውና ለማወቅ የምንፈልገው አገሪቱ በምን አይነት መንግስት እንድትተዳደር እንደሚፈልጉ ብቻ ነው። ፍላጎታቸውን የምናውቀው አሁን ያሉት የፖለቲካ ፓርቲዎች ለዝግጅት ጊዜና ነጻነት ተሰጥቷቸው አማራጭ የሚሉትን አስተዳደር ለሕዝብ አቅርበው በንከን የለሽ ምርጫ ሲወዳደሩ ነው። ውድድሩ እንደ ሪፈረንደም ስለሚቆጠር ያሸነፈው ፓርቲ ባቀረበው አስተዳደርና የፖለቲካ ፕሮግራም መሰረት አዲስ ሕገ መንግሥት ያወጣል። ቁጥራችን ተክርስቲያኑ ሕዝብ ይበልጣል መግዛት አለብን የሚሉ ኦሮሞ የእስልምና ሃይማኖት ተከታዮችም ሆኑ ሌሎች ድርጅቶች ተስልጣን ላይ ለመውጣት ተፈለጉ እድላቸው እዚህ ላይ ነው። ጓሮ ለጓሮ መሽለኩለኩንና ስርቆሽ በሩን ትተው በዚህ ፊት ለፊት በሚከፈት አውራ ጎዳና መምጣት ግዴታ ፍትሃዊ ዴሞክራሲ ነው። በዴሞክራሲ የሚያምንና በብዛቱ የሚተማመን ዴሞክራሲን አይፈራም። በዴሞክራሲ የማያምን በ21ኛው ምዕተ ዓመት በየትም አገር ቦታ የለውም። ፓርቲዎችና ሌሎች ተሰባስበው የሽግግር መንግስት ያቋቁሙ የሚለውን ሐሳብ ግን አጥብቀን መቃወም ይኖርብናል። ምክንያቱም ያልተወዳደሩና ህዝብ እንደሚደግፋቸው ያላስመሰከሩ አፈጮሌ ወገኖች የኢትዮጵያን የወደፊት ዕድል ለመወሰን መብት ወይም ማንዴት የላቸውም በማለት ጌታቸው ኃይሌ እጅግ ለወቅቱ ሁኔታ ተቃሚ የሆነ ጽሑፋቸውን ይደመድማሉ። አድማጮቻችን፣ እኛም የምሽቱን የዚህ ዝግጅት ክፍለ ጊዜ በዚህ እንዘጋለን። ቀጣዮቹን የምሽቱን ዝግጅቶች በጥሞና አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት። የደስታ መግለጫ መልእክት። በስቶክሆልም ከተማ ስዊድን የሚገኘው የአንድነት ሬዲዮ ጣቢያ አባላትና ደጋፊዎች የሬዲዮ አገልግሎቱ ደጋፊ የአቶ እስክንድር መስፍን ልጅ አቤል እስክንድር በሲድኒ ኦስትሬሊያ በሚገኘው ግሪስቲ ተተባለ ዩኒቨርሲቲ በኢንተርናሽናል ቢዝነስ ሪሌሽንስ ወይም በዓለም አቀፍ የንግድ ግንኙነት ጥናት የከፍተኛ ትምህርት ፈጽሞ የመጀመሪያ ዲግሪውን በማግኘት መመረቁን ሰምቷል። ይህንኑ በሚመለከት የምርቃ ሥነ ሥርዓቱን ተልጃቸው ጋር ለማክበርና ለመካፈል ወደ ኦስትራሊያ ለሄዱት ለአቶ እስክንድር መስፍንና ለባለቤታቸው ወይዘሮ ኢትዮጵያ መልኬ እንዲሁም ለልጃቸው ኦስትራሊያ ሲድኒ ለሚገኙት መላ ቤተሰብ ጨምሮ በስቶክሆልም የሚገኘው የኢትዮጵያ አንድነት ሬዲዮ ጣቢያ አባላትና ደጋፊዎች እንኳን ደስ አላችሁ በማለት የደስታችሁ ተካፋዮች መሆናቸውን በመግለጽ ይህን የመልካም ምኞት መልእክት በማክበርና በታላቅ ደስታ ያስተላልፋሉ። በስቶክሆልም ስዊድን የሚገኘው የአንድነት ሬዲዮ ጣቢያ
ነብር አይኑን ታቋነን ፍያን ስትመራው አንበሳን ተሰብሯን ይደርም ደግፋው ደግፋው ይህን እያየ ይንጠራል ወይ ሰውን ደኑን 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 ሀምሳ ክንዱ ባሪያውን የታውሶ መሬቱን ከሀምሳ ክንዱን ባሪያውን የታውሷን የታውሷ እንጀራውን ነነነነሁን ይበላን እንዲሁ ነው ታርሶን ደንደንደንደ ዘመመ ወጆን የኩበትን ማገዷ ሁልጊዜ የጨሰው ይኖራል ተለምዶን ተለምዶ
ማስተዋቂያ ለተከብራችሁ ኢትዮጵያን በሙሉ የሞሮሾ ግኔ የአማራ ድርጅት የጌታችንና የመድኃኒታችን ኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ እንደ ባህላችን በጋራ አብረን እናከብረው ዘንድ ከወዲሁ እቅዱን ነድፎ በዝግጅት ላይ ይገኛል። ስለዚህ እርሶም በተጠቀሰው ሰዓት በቦታው በመገኘት የግናን በዓል ከወገኖ ጋር በጋራ አብረው እንዲያከብሩ ጥሪውን ያቀርባል። በለቱ ከዝግጅቱ የሚገኘው ገቢ ሙሉ በሙሉ በሀገራችን በቆራጥነት ከወያኔ ጋር ለሚዋደቁት ወገኖቻችን ገቢ የሚሆን ነውና እርሶም በዓሉን ከወገኖቹ ጋር እየተዝናኑ በማክበር የድርሻውን ይወጡ። በለቱ ባህላዊ ምግብና ሙዚቃ እንዲሁም በጀበና የተፈላ ቡና ስለሚስተናገድ ለበዓሉ ድምቀት ጥርጣሬ አይግባዎት። የምግቢያ ዋጋ ከምግብ ጋር 200 ክራውን ብቻ። ቦታ ባጋር ሞሰን ፎልከትስ ሂስ። ቀን ቅዳሜ 2017-01-07 ሰዓት ከ13-21 ሰዓት። Thank you.
አርማጮቻችን በመግቢያችን ላይ እንደገለጽ ነው ከጣው ስርጭታችን ጥያቄና መልስ ጊዜ ነው። ከንግዳችን ጋር በኢትዮጵያ ፖለቲካ ዙሪያ ዲያስፖራው ምን አስተዋጽኦ እያደረገ ነው የሚለውን እንዳሳለን አማራውን ከጨርሶ መጥፋት ለመታደግ ስለተቀጣጠለው ተጋድሎም እንግዳችን ያለውን ሐሳብ ያጋራናል። እንግዳችን በተለያዩ ሚዲያዎች በግጥም በስነ ጽሑፍ በቃለ መጠይቆች ቀጥተኛ ተሳትፎ ያደርጋል። የነበረና የተሳተፈ የተሟላ ምስክርነት የመስጠት ብቃት ይኖራልና በተለይም በግንቦት ሰባት ውስጥ ቀጥተኛ ተሳትፎ ስለነበረው ያጋጠሙትን ችግሮች አስመልክቶ የምስክር ቃሉን ይሰጠናል። አሁን እንግዳችን በቴሌፎን መስመር ላይ ነው ያለው። ጤና ይስጥልኝ ወጣት ሄኖክ ሽጥላ ይሰማሃል?
ጤና ይስጥልኝ ወንድሞቼ፣ አክብራችሁ ስለገበዛችሁኝ እግዚአብሔር ያክብርልኝ። አመሰግናለሁ። ይሰማኛል?
እሺ። ወጣት ሄኖክ ሽጥላ በስዊድን የኢትዮጵያነት ሬዲዮ የጥያቄና መልስ ለማድረግ በጋበዝን መሰረት ፈቃደኛ ሆነ በሰዓቱ መገኘት በአድማጮቻችን በሬዲዮ የዝግጅት ክፍልና በራሴ ስም የከበረ ሰላምታዬን እያቀረብኩ ወደ ጥያቄና መልሱ እንሸጋገራለን። እንግዲህ የመጀመሪያ ጥያቄ ያደረኩት ሄኖክ በቀደም ባሉ ጊዜ በግጥሞች በስነ ጽሑፍ የግንቦት ሰባት ምህታዊ ምስል አጉልቶ በማቅረብ ኢትዮጵያዊነትን የማሸማቀቅ ሙግት ታደርግ እንደነበር ተቃዋሚዎች ብዙ ጊዜ መሰክራሉ። የቀደሙ ጊዜ ተቃዋሚዎች ማለቴ ነው። ዛሬ ግን ህሊና ነጻ አድርገህ ለአማራ ሁሉና ለኢትዮጵያዊነት ጽኑ መንፈስ ላይ ለመቆም ይችላል። ለአድማጮቻችን ግልጽ ለማድረግ ግንቦት ሰባት ውስጥ ምን ሁኔታዎችን አይተገባህ? ለመውጣትስ ያስገደደህ ምክንያቱ ምንድን ነው የሚል ነው መጀመሪያው። ከዚሁ ጋር ደግሞ አያይዘህ እንግዲህ በቅርብ የሚያውቁ አንተንም አባትንም የሚያውቁ እንደተረዳ ነው ከሆነ በቀደም ሲል በነበረው ማዕድ መላው አማራ ድርጅት በነፍሳቸው ማጸገ ገነት ያኖርልና ፕሮፌሰር አስራት ወልደየስ ጋር አባትም ትግል እንዳደረጉ መረጃዎች አሉን። አንተም በዛው ወቅት በዛው አካባቢ ስትታይ ስለነበር አሁን ይሄን አቋም ይወሰርከው ይሄን ያርበኝነት አባትን ምክር መንፈስ ተቀብለህ ነው ወይ የሚለው አያይዘህ ሲትውት መልስልን።
እንግዲህ አንደኛ መጀመሪያ ጥያቄው ላይ ኢትዮጵያዊነትን ማሸማቀቅ የሚለው ነገር ግልጽ አይደለም፣ አልገባኝም። እሱን ልታብራራልኝ ትችላለህ ወደ መልሴ ከመሄዴ በፊት?
እሺ። እንግዲህ ምንድነው ኢትዮጵያዊነት የሚለው? በዚህ በግንቦት ሰባት አካባቢ ብዙ ጊዜ የኢትዮጵያ እነት ጥያቄ መመዘኛው ነው። የግንቦት ሰባት በምናነሳበት ጊዜ ብዙ ጊዜ የብሔረሰቦችን ወይንም ለመገንጠል አላማ ያላቸውን ሰብስቦ ስለሚሰራ ያንን ነገር የሚሟገቱት በኢትዮጵያዊነት ሚዛን ላይ ቆመው የሚሟገቱትን አይ ግንቦት ሰባት ትክክል ነው የሚያደርጋቸው ነገሮች በሚለው ክርክር ወይንም አስተያየቶችን ሰጥ ስለነበረ ማሸማቀቅ የሚለውን ቃል ብንተወው፣ ግን በአቋም ደረጃ የግንቦት ሰባትን አቋም ሙሉ በሙሉ ደግፈህ ሌሎችም ኢትዮጵያዊነትን አንጻር የሚቃወሙ ካሉ እነሱን ትከራከራቸው ነበር ለማለት ነው እንጂ ማሸማቀቅ የሚለው ቃል ብዙ አሻሚና አይደለም።
አዎ፣ እውነት ለመናገር ከሆነ የተጻፈም የተነገረም ነገር ያለ አይመስለኝም። እኔ ከግንቦት ሰባት ጋራ በመቆሜ ሌሎቹን ስከራከር የታየሁበት የታሪክ አጋጣሚ ያለ አይመስለኝም። አለ የሚል ካለ መረጃውን ማቅረብ ይችላል። ግን ግንቦት ሰባት እንቅስቃሴ በሚያደርግበት ጊዜ ስብስቡ ውስጥ ያሉት ሰዎች በኢትዮጵያ ፖለቲካ ቀዳማዊ ታሪክ የነበራቸውና ያላቸው ሰዎች ስለነበሩ በእርግጥም ከታሪክም አንጻር እነዚህ ሰዎች ስህተት ሰርተው የኢትዮጵያ ሕዝብ የነጻነት አፋፍ ላይ በደረሰ ጊዜ ቃላቸውን አጥፈው የፖለቲካ መጎሳቆል አድርሰውብን ትተውን የመጡን ሰዎች ናቸው። ግን እዚህ መጥተው ዝም አላሉም። ቢያንስ የራሳቸውን ሕይወት መኖር ሲችሉ ትግል ውስጥ ገብተዋል እና በጣም በማምንበት እኔ በግሌ በማምንበት በትጥቅ ትግል ነው የምናምነው የሚል ነገር ስላላቸው በወቅቱም እዚህ አሜሪካ ነገር ያለው ማንኛውም አይነት ድርጅት ይህንን ነገር ወደፊት ገፍቶ ይሳተፍና ይሰራበት ስላልነበረ ይህንን ወደፊት አምጥተው እንሰራበታለን በሚል በአይዲያ ደረጃ ኢንተርቴን ማድረግ የጀመሩት እነሱ ስለነበሩ ሀሳባቸውን መደገፍ ነውር ነው ብዬ አላመንኩኝም ነበረ። ከምንም በላይ ደግሞ በምን አምናለው ገብቼ ባላየሁት ነገር ወይንም ደግሞ በማላቀው ነገር ላይ ትችትንም ሆነ ነቀፌታን ማቅረብ አግባብ ነው ብዬ አላስብም። ስኳርን የቀመሰ ሰው ነው ስለ ስኳር ጣፋጭነት መናገር የሚችለው ወይንም ያለበት ብዬ የምለው። ጨውን የቀመሰ ነው ስለ ጨው ጣዕም መናገር ያለበት ብዬ የምለው እና ለእምነትም ለፖለቲካ ድርጅትም ያለኝ አመለካከት ይሄ ነው። ሰዎች ተነስተው እስልምና አንገት ይቆርጣል ያርዳል ይገላል ብለው ቢሉኝ አልሰማቸው። በማልሰማበት ምክንያት ምንድነው? እኔ ብዙ እስላም ጓደኞች ስለነበሩኝ ነው። እነዛ ልጆች በሙሉ ያን እንደማያደርጉ ስለማቅ ነው። አብሬ ከነርኩ ተነስቼ ነው ነገሮችን መዳኘት የምፈልገው፣ በአሉሽ ሰሙሽ በሚል ነገር አይደለም። ስለዚህ ግንቦት ሰባትን ወደ ማገዝ ከዛ በኋላ አባል ወደ መሆን እና አባል ሆኜ ከሚሉት አንፃር ስራ ወደ መስራት ሂደቱ ስለመግባት በመንቀሳቀስበት ጊዜ የሚደረገው ነገርና አደባባይ የሚያወሩት ነገር እጅግ የተራራቀ ወይንም ደግሞ በአራዳ ልጆች ቋንቋ ጅንጀና ነው ሆኖ ያገኘሁት። የፖለቲካ ጅንጀና ነው ያገኘሁት። ይጀነጅናሉ ህዝብን ሰብስበው። ከጅንጀና ያለፈ ሌላ ነገር ምንም ነገር እንደሌለው ተረድቻለሁ። ይህን ስረዳ ከአሜሪካን እስከ ኤርትራ ካሉት ሰዎች ጋራ ኤርትራ መጥተው ያናገሩኝ ሰዎች አሉ። አሜሪካን ሀገር ስብሰባ ጠርተው ሲነጋገሩ ኤርትራ ድረስ ልከው ካመጧቸው ጋዜጠኞች ጋራ ከሁሉም ጋራ በተለያየ አጋጣሚ የተለያየ ነገሮችን አውርቻለሁ፣ ተነጋግሬያለሁ፣ መረጃዎችን ወስጃለሁ፣ የኔንም ግንዛቤ አግኝቻለሁ ከዚህ ውስጥ እና ያንን ሁሉ ጨምቄ ነው ኢቫሉዌት ሳረገው ግንቦት ሰባት ለኔ እንዲሁ በተስፋ ድል ማድረግ የሚፈልግ ድርጅት ነው። መሪውንም ደጋግመ ሰምተ ከሆነ የኢትዮጵያ ጦርን ወይንም የኢትዮጵያ መከላከያ ሰራዊትን ከህዝቦቻቸው ጋር ቆሙ፣ ከወያኔ ጋር አትቆሙ የሚል ተደጋጋሚ ጥሪ ነው የሚያቀርቡት እና አንዳንድ ጊዜ እንደውም እኛ እዚህ ወጣቶች አለን የኛ ግሩፕ ተሰብስበን ያው ሞክ እናደርጋለን፣ ያው በሐሳቡ ላይ እንስቃለን። እንዴ እነዚህ ሰዎች የወያኔን ጦር ተማምነው ነው ወይ ጫካ የገቡት እስከ ማለት ድረስ ማለት ነው። እና መሬት ላይ ያለውን ነገር ግን ብትመለከት ብትጠይቀኝ መሬት ላይ ያለው ነገር የጎንደሩ አመጽ ምንም እንደሌላቸው እና ምንም ማድረግ እንደማይችሉ ያጋለጣቸው ጉዳይ ነው። ይሄን እንዲናይ ለማድረግ የሚያደርጉት ነገር ወይንም የሚረባረቡት ስድቡ፣ ዘለፋው ምናምን አሁንም ወደ ትክክለኛ መንገድ አያወስዳቸውም። እውነቱን እንዲናይ ሊያደርጉ አይችሉም። የምንለው ነገር ውሸት መሆኑን ለማረጋገጥ በስራ ያሳዩናል ብለን ነበር ተስፋ ያደረግነው። ከስራ ይልቅ በደጋፊዎቻቸው በተደገፈ የስድብ ናዳ እና የዘለፋ ክብረ ነክ የሆኑ ነገሮችን በማንጸባረቅ ነው መኖራቸውን ሊያሳዩን የሞከሩት። ይሄ አይሰራም፣ ወደፊትም አይሰራም፣ ዛሬም አይሰራም። እርግጥ ድሮ ሰርቶላቸው ሊሆን ይችላል። ቅንጅት በፈራረሰበት ጊዜ ኢንጂነር ኃይሉ ሻውልን በማዋረድ ልደቱ በራሱ ጥፋትም ቢሆን እንደዛ የተበላሸ ነገር ቢያደርግም ተጨማሪ የሆነ ዘለፋዎችንና ክብረ ነክ የሆኑ ነገሮችን በመጨመር እኔ እሱ ደጋፊም አይደለሁም፣ በግሌ የምጠየፈውም ሰው ነኝ። ግን መሪዎቻቸው ፊት ለፊት መጥተው ሳይናገሩ በተዘዋዋሪ በደጋፊዎቻቸው የሚያስደርጉት ነገር ነው። ኢንጂነር ኃይሉ ሻውል ፈልገ እስኪ ጥፋት አገኝ፣ ምንድን ነው ያጠፉት? እኛ ሰው በስድብ በዘለፋ በማዋረድ ነው እኚህን ሰውዬ ከፖለቲካ መድረክ እንዲገለሉና የራሳቸው ኑሮ እንዲኖሩ ያደረጓቸው። አሁንም የሚደረገው ነገር ያ ነው። እርግጠኛ ነኝ ተመሳሳይ ጥያቄ ነው የተጠየቁት። ያልመለሱትን ጥያቄ የሚመልሱበትም ዘያቸው ነው ብዬ ነው ማስበው። እና ወደ ነገሩ ስመለስ ተፈትሾ በተግባር ተፈትሾ የሚታይ ቁም ነገር ያለው የሚጨበጥ ነገር እየሰሩ አይደለም። ለምን የሚጨበጥ ነገር እንዳልሰሩ ጠይቅ ያለው ይህንን ለመመለስ ስላልቻሉ ወደ ትዕቢትና ተራ ድንፋታ ወይንም አሉባልታ ውስጥ ነው የገቡት። ስለዚህ እኔ ከእንደዚህ አይነት አካል ጋራ ራሴን የማገኝበት ምንም አይነት ምክንያት የለኝም። ከግንቦት ሰባት የወጣሁበት ምክንያት በአጭሩ ተግባራዊ ነገር የመስራት ብቃታቸው እምብዛም ስለሆነ ወይንም ደግሞ ባልተጨበጠ ነገር ላይ ህዝቡን እያጨረበሩት ስለሆነ ነው። ግልጽና ግልጽ መልስ ነው። ከአባቴ የወሰድኩት ሌጋሲ ያለ ወይ ከመያድ ጋራ የመላ አማራ የአማራ የሚገርመህ ነገር በጊዜው ምናልባት ወጣትም ስለሆንክ ይሆናል አላውቅም፣ ፕሮፌሰር አስራት ወልደየስን እወዳለሁ። እምወድበት ምክንያት ስለሳቸው እማቀው ብዙ ነገር አለ። ከዛ በኋላም እነ ኢንጂነር ኃይሉ ሻውልን ከባድ የሆነ ትልቅ የሆነ ፍቅር አለኝ፣ ክብር ያለኝ ሰው ነኝ። ምክንያት አለኝ ያን ማደርግበት። ግን ከዛ ባለፈ ኢትዮጵያ የሚባለውን ነገር ነበረ ብዙ ጊዜ ሪፍሌክት አድርጌ የነበረው። ምክንያቱም ለሰቆቃው ለመከራው ለግፉና ለበደሉ ብዙ መታየት ነገር ውስጥ ያልነበረም ብዙ ነገሮችን ኤክስፖዝድ አደለሁኝ ያው ኢትዮጵያ የሚለውን ነገር ነው ማየው ማቀው የነበረው ግን ወደ ነገሮቹ ኢንቮልቭ ሳረክ ስፔሻሊ ያደኩ ስመጣ ትምርት በተመለከተ በአማራነታችን ማንፈልገው ትምርት ቦታ ማንፈልገው ቦታ ሲመድቡን ወንድሞቻችን አጎቶቻችን ስራ ሲያጡ ድንጋይ የሚፈልጡት ስራተው በየመን ጎዳናው ላይ የሚለምኑት የጎጃም የጎንደር እና የሸዋ የወሎ ገበሬዎች እነዚህ ነገሮች ሪያላይዝ ያረክሰት መጣ መስራ ቤት ትምርት ቤት ውስጥ ያለውን አማራን የመፈረጅ ዘረኝነት ሁሉንም በአማራ ላይ የማስነሳት ከዛ በኋላ ደግሞ በየክፍለ ሀገሩ እጅ የነበረ በተለያየ ምክንያት እና እነዛን ነገሮች በኢትም ቦታ ስትሄድ ማንንም የሚለውና አማራ ነኝ ስትል ያለው ለአማራ ያለው ጥላቻ ይሄ ነገር ውስጤ ጀርሚኔት ያርጎ በደንብ ሲቀመቅ የኖረ ዋይ ስጠይቅ የኖርኩ ልጅ ነኝ ግን ወያኔን መጣል አለብን የሚል ጀነራል ዮን አንደርስታንዲንግ ነበረኝ ወያኔ ከወደቀ ይሄ ሁሉ ነገር ይፈታል የሚል እምነት ነበረኝ ያንንም ስለማምለው ከነዚህ ሁሉ መረዳቶቼ ጋራ ከግንቦት ሰባት ጋራ ለመስራት ወስኜ ነበረው ግንቦት ሰባት ጋራ ገብቼ ግን ስሰራ አንድ የተረዳሁት ነገር ምንድነው ግንቦት ሰባት ስለ ህብረ ብሔራዊነት የሚያወራ የብሔር ድርጅት ነው ሁሉ ነገሩ ቀለሙ ምኑ ስትራክቸሩ ሁሉ የብሔር ድርጅት ነው ይሄንን ለሱ አይደለም ብለው ይመስክሩ ሰሞኑን እንደውም የለቀቁት ነገር አለ ግንቦት ሰባት መሪዎች አማሮች ናቸው አማሮች አይደሉም የሚባለው ብለው ለምን ዘነቀ ብለው አማራ ይላሉ ለምን አማራ አይደለም አከሌሉና አማራ ይላሉ ብዙዎቹ አማራ ብለው ታግ ያረጉባቸው ሰዎች አማሮች አይደሉም አሁን ለምሳሌ የጎንደር ልጆችን ያያሳዘ የሚያስበላ አንድ አውሮፓ ሚኖር አስማረ ብሩ የሚባል ሰው ያለ ሰው የጉራጌ ነው ግን አማራ ነኝ ብሎ ነው ስሙን ቀይሮ የሚያስበላው አማራዎችን እና there is ይሄ የሚያምኑበት ከሆነ በእውነት የነሱ ብሔራቸው የተፈጠሩበትን ብሔር የሚያምኑበት ከሆነ መሸፋፈኑ ለምን አስፈለገ in the first place ሁለተኛ አማራ ብለው እንኳን የጨመሯቸው ሰዎች አማራ አይሆኑት ካርበኞች ጋር ከተዋሃዱ በኋላ ስልጣን ላይ የወጡት አማሮች ነው ከዛ በኋላ ያሉትን ሰዎች ስታጠፋቸው አማሮች ይሉ ይሄንን ማንም ሊከራከረን አይችልም እኛ ሊዋሹን አይችልም ፐብሊኩን ሊያጭበረብሩት ይችላሉ አክቹሊ ቅድም እንደነገርኩ ነው የግንቦት ሰባት ፖለቲካ ለውጥ በማምጣት ላይ ያተኮረ ሳይሆን ፐብሊኩን እንዴት አድርገን ነው ምንጀነጅ ነው በሚል ነገር ላይ ፎከስ ያደረገ ነው እና ከዛ አንጻር ነበር የተከላከልኳቸው ግን የሚያደርጉት ነገር ውሸት ነው ሁለተኛ ስለ ህብረ ብሔርነት የሚሰብክ የብሔር ድርጅት ነው ሶስተኛ የአማራውን ስቃይ ስላይት የሚያደርግ ነው መናገር አይፈልጉም በሙሉ አፋቸው አራተኛ ከሌላ ብሔር ድርጅቶች ጋር መዋሃድ ይቀላቸዋል ባገኙት አጋጣሚ ሁሉ ምክንያትን ፈልገው ቢሆን አማራን ማስገለል ፖሊሲያቸው የሚመስለኝ ልጅ ነኝ ምክንያቱም ስብሰባ ላይ እዚህ በቅርብ ጊዜ ያደረገው ንግግር ካየ መሪያቸው ዶክተር ብርሃኑ ፕሮፌሰር ብርሃኑ ነጋ ምንድን ነው ያለው የብሔር ድርጅት አልተወከለም ትሉላላችሁ ይሄ እኮ ፓርላማ አይደለም 88 ብሔር የሚወከልበት አለ እኛ የጠየቅነው ያን ጥያቄ የጠየቅነው ከነሱ አክሽን ተነስተን ነው ያን የሚል ከሆነ ከወጋዴን አፋር ከኦሮሞ ነጻ አውጪ ጋር ለምን ይሰበሰባል if he has to say that ያንን የሚል ከሆነ ይሄንን ማድረግ የለበትም እኛ ጥያቄ የጠየቅነው ከነሱ ስራ አንጻር ነው ስለዚህ ምንድነው መታየው መሰለ በመሪዎች ደረጃ መታየው ነገር ምንድነው ህዝቡ ንግግራቸውን ሰንጥቆ በደንብ አርጎ ወደ ውስጥ ገብቶ ምን ይያሉ እንደሆነ ማየት ስለማይችል ወይንም ስለማይፈልግ የሚሉትን ብቻ ተቀብሎ መሮጥ ስለሆነ የለመደው እነሱም ምን አይነት ህዝብ እንደሚከተላቸው ስለሚያውቁ ቃላት እየቀሸቡ ማጭበርበር እንደ ትልቅ የፖለቲካ ስትራቴጂ የተያዘበት ሁኔታ ላይ ያለው ለምሳሌ አንድ ጥያቄ አንድን ንግግር ልሰጥልህ ምንድነው ያለው በቅርቡ ማንስማማባቸው ነገሮች አሉ ግን በማንስማማባቸው ነገሮች ለመስማማት ተስማምተናል ለመስማማት ላይ ተስማሙት እንጂ አልተስማሙም ማይንድ ዩ ለምንድነው ካልከኝ ድን የሚጠበቅ ድል አለ ከዛ ድል በኋላ አንስማማም ያሉት አካሎች ያቀረቡት ኮንዲሽን አለ ለህዝብ ዛሬ ግልጽ ማይሆን እነዛ ኮንዲሽኖች ምናልባት የራስን ድል በራስ መወሰን ሊሆን ይችላል በኮንፌዴሬሽን ከኢትዮጵያ ጋር መኖር ሊሆን ይችላል የተለያየ ፖለቲካል እንድምታ ያላቸው ጥያቄዎችን አቀረቡ ኦኬ በዚህ ጉዳዮች ላይ እንስማማለን ግን ድል እናርግ መጀመሪያ ብለው አርፎ ቁጭ ብለው ሊሆን ይችላል which I suspect ከግንቦት ሰባት ባህሪም ከደበሏቸው ሰዎች ማንነት አንጻር ይሄንን ነው መገመት የምችለው ነገ ስለ አንድ ኢትዮጵያ ላይ ለመስማማት አይደለም ዛሬ ለመስማማት የሚስማሙት በእነዚህ አይነት ኮንዲሽኖች ለመስማማት ነው ስለዚህ ቃላቶቻቸው የሚናገሩት ነገር ሁሉ ነገር ስትመለከት ስለ ኢትዮጵያ የማሰብ ሳይሆን 99% ስልጣንን የመተለም ነው ስልጣኑን እስካገኘን ድረስ we can work with anybody we can do anything ነው እየተባለ ያለውና ይሄን ደግሞ የስልጣን ምኞትን መሰረት ማደርግ የአማራ ህዝብ ነው። የአማራ ህዝብ ሁሉ ግዜ መሰረት የሚያደርገው ኢትዮጵያን ነው። ኢትዮጵያን መሰረት ሲያደርግ ስልጣንን ወደ ውጭ አጥቶ ነው ኢትዮጵያን መሰረት ያደርገው። ለዚህም ነው የአማራ ህዝብ ከሚታማበት በተቃራኒው በታሪኩ ስልጣን ላይ ያልነበረው። እንጥራ ከተባለ ቀዳማዊ ኃይለ ስላሴ አማራ አይደሉም፣ ዳግማዊ ምኒልክ አማራ አይደሉም፣ መንግስቱ ኃይለ ማርያም አማራ አይደሉም። በአማራነት የሚጠሩትና እኛ የምንሰደብባቸው መሪዎቻችን ማለት ነው። So the whole story is this. አማራ እየተገደለ እየተሰቃየ በዘሩ የመርፌ እየተወጋ የወልቃይት ማንነት ጥያቄ የአማራነት ጥያቄ ነው ይያልን እየተናገረን ሰዎች አብሪ ጥይት የተኮሱት በዛ መሆኑን ይያወቁ አንድም ቀን አደባባይ ላይ ወጥተው የወልቃይት ጥያቄ የአማራነት ጥያቄ ነው አላሉ። Their answer was የወያኔ ሲወድቅ የወልቃይት ጥያቄ ይፈታል። ይሄን ማይ ጠፋዋል የአራት አመት ልጅ ጠፋዋል ወያኔ ሲወድቅ የወልቃይት ጥያቄ ስለመፈታ ምን ትላለህ አንተ ነው? የወልቃይት ጥያቄ የአማራነት ጥያቄ አይደለም ወይ? አታምንም ወይ ነው የኛ ጥያቄ? ስለዚህ የብልጣ ብልጥነት ፖለቲካ ብሪያቸው ሞኘ እንዴት እንደሚብለጠለጡ አውቃለሁ። አሁንም ውጨኝ ሳቸው ሲብለጠለጡ ነው ማያቸው። ስለዚህ ከእንደዚህ አይነት ድርጅት ጋር አልቆምም። ፎር ዳት ማተር በትክክል በሚታይ ሁኔታ እየታገለ ያለ የአማራ አርበኛ ያያለ የሚሞት የአማራ አርበኛ ያያለ ለሱ ቅና ነፍገው መቆም የሚፈልጉ ሰዎች እስከሚሞት ድረስ ታገላቸዋል። አመሰግናለሁ። ረጅም መልስ ላይ ይቀርታል።
አዎ ጥያቄውም ትንሽ ሰፋ ያለ ነው። አይ መልካም በጥሩ ሁኔታም ገልጸዋል። ወደሚቀጥለው ጥያቄ ልውሰድ መሰለኝ። ካንተ ከምናልባት ቀደም ሲል ሄኖክ ማን ነው የሚለውን ነገር ለመግለጽ መነሻ ማድረግ ይኖርብን ነበር መሰለኝ፣ ግን ከዚሁ ጋር የተወራራሽነት ያለው ነው። እንግዲህ እውነተኛ ከሆነ ትመልሰዋለህ፣ ለበዛ ትዘለዋል። አንተ ከኢትዮጵያ ከመውጣት በፊት እንግዲህ ባገኘናቸው መረጃ መሰረት ወደ ሰሜን ጎንደር አቅንተህ ከታጋዎች ጋር ተቀላቅለህ ነበር የሚለው ነው። ለመቀላቀል ወደዛ አቅንተህ ነበር የሚል ነገር አለ። ይሄ ነገር እውነት ከሆነ አድርገውም ከሆነ ለምን በትግል ውስጥ ተቀላቅለህ አልቀረህም? ምን ሁኔታዎች ነበሩ በዛ አካባቢ አንተ በሄድክበት ጊዜ?
እንግዲህ በዛ ወቅት የነበረው አሁን ዛሬ ስሙ በገነነው እና በከፍተኛ ሁኔታ መንቀሳቀስ የጀመረው ሽርፍራፊ የከፋይን ጦር የሚባል ነበረ። አርበኞች ግንባር የሚባሉ ነበሩ። በነገራችን ላይ በዛ ወቅት የነበረውን የአርበኞች ግንባር የመሰረተው የሞላ አጆ ወይንም የእንዳልክ አባት ነው ከዋና መስራቾች ውስጥ። እና ምንድነው ቋቢ መሬት የላቸው እንደውም መኝታ ምናምን ሲያደርጉ ወደ ሱዳን ነበር የሄዱ የሚተኙት። ለሆል ስቶሪዝ አውስት የነበረው ምንድነው እኛ የምንፈልገው የነበረው በጊዜው አርበኞች ግንባርን እኔ አርበኞች ግንባርን ተቀላቅሎ መዋጋት ነው። ማይ አንደርስታንዲንግ ወዝ አርበኞች ግንባር መሬት አለው የተቆጣጠረው መሬት አለ እዛ ላይ ሸምቁቅ ያደርጋል ነው። እዛ ከደረሰን በኋላ የተረዳነው ነገር ምንድነው ግማሾቹ ኤርትራ ነው የሚኖሩት፣ ግማሾቹ ደግሞ ሱዳን አካባቢ ሄደው ለመኝታ የሚባል ነገር አለ። ያው አንዳንድ ጥቅም ስቅም ምናምንም ወደ ሱዳን እየሄዱ ተመልሰው ሪካቨር እያደረጉ እየመጡ የሚያደርጉበት ሁኔታ ላይ ያለው እና ይሄ ሁኔታ ላይ ያለው የሚል ነገር ተረዳሁኝ። ከጓደኛዬ ጋር ስናወራ ምን አልኩት እኔ ይኸውልህ ተኩላ ሊበላኝ ነበር ብዬ ለጅብ አላመለክትም፣ ከወያኔ ጋር ተጣልቼ ኤርትራ ጋር አልገባም አልኩት። ስለው ይሄ መተናል የመጣንበት ጉዳይ ነው መመለስ የለብንም አለኝ። ኦፍ ኮርስ መመለስ የለብንም እሺ እናደርጋለን፣ መሞትም ካለብን እንሞታለን፣ ግን ሪዝነብል ሞት ነው መሞት ያለብን ብዬ ያው ዲቤት አረኩ። እምነት ነው ጓደኛ ጓደኛ ነው በቃ መሞት አለብን በሚለው ላይ ተስማማል። ሁለት ነገሮች አሉ እዛ አካባቢ ያለ ነገር። እዛ አካባቢ ያለ ሰው ማቀቁ ላይ አያምንህም በመጀመሪያ ደረጃ እኛን አያውቁንም። እኛ ስንሄድ ወደዛ ሄድ ነው አንድ ሽጉልትሽ በምትባል ሴትዮ መሪነት ነው ወይንም ደግሞ ጠቋሚነት ነው። ስለዚህ ከገበሬው ጋር ለመግባባት ቢያንስ 7-8 ወር ፈጅቶብናል፣ አመት ከምናምን ነው እዛ ቁጭ ያለው። ከተግባባን በኋላ ሙሉ እምነታቸውን ምክንያቱም ወያኔ የተለያዩ ሰላዮችን ይልካል ብዙ ነገር ያደርጋል። ስለዚህ ያንን ማጥራት ማጣራት ነበረባቸው ሰዎች። በዛ ሂደት ውስጥ ግን እኛ ነቀላ የሚባል ነገር አለ። ነቀላ ማለት ምንድን ነው? እዛ መሬቱ በጣም ለም ነው፣ ጥቁር መሬት ነው፣ ጥቁር አፈር ነው። በአንድ ጊዜ ሙጃ ይበቅልና ዛፍ ነገር ይሆናል። ያ ነገር ስሩን ትምስና ጭድ አድርገህ ታቃጥልና ትገነድስና በዛ 2 ብር ይሰጠዋል። በአንድ ዛፍ ስትገነድስ ማለት ነው። እና ጉቶውን ትነቅላለህ። ያንን የሚያስደርጉት የትግራይ ባለሀብቶች ናቸው። የሙጫም ተክላለህ። ሙጫ ደግሞ ዛፉን ትወጣና እየተንጠላጠልክ ትከረክረዋለህ። እና ምንድነው የሚያደርገው? የከረከርከው ቦታ ላይ ያዣል። ለዛም ገንዘብ ይከፍለዋል። ያንንም ሙጫ እንትን የሚያደርጉት ትግሬዎች ናቸው። ኤኒዌይስ ከገበሬዎች ጋር ተቀላቅለን ያንን እንሰራ ነበረ። ያንን የምናደርግበት ምክንያት ምንድን ነው? አርበኞቹ ለአሰሳ ሲመጡ ይዘውን ይሄዳሉ በሚል ነው። ቆይ ሳይገባይ ነገር ምንድነው ምናልባት አንዳንዶቹ ከኛም ጋር የነበሩ ያንን ነገር የሚያደርጉ ግን እኛን ማወቅ ወይንም እኛን መውሰድ የማይፈልጉ ነበር። ከጊዜ በኋላ ግን የተወሰኑትን አገኘናቸው የተወሰነ ነገሮችንም አድርገናል which is not important ሁሉ ጊዜ የማልናገረው ነገር ነው ምክንያት አንደኝ የማልናገረው ነገር እና excuse እንድደረግ ይደረግልኝ ይቅርታ እንድደረግ እና ብዙ ነገሮች ላይ ኢንቮልቭ አድርገናል። መጨረሻ ላይ ግን መግባት በሚለው ላይ ኮምፕሊትሊ ከነሱ ኢንጌጅ ማድረግ በሚለው ላይ አምነን ልናደርግ በተዘጋጀንበት ሰዓት ሚሊሻዎች አሁን ምንድነው ሚሏቸው አሉ ያንንም እዛው አሉ በጣም ብዙ አሉ ጧት ጧት ትሬኒንግ ያረጋሉ ይሰለጥናሉ ጻረሽም ተዋጊዎች ሚሏቸው ሚሊሻ ብለው ወያኔስ በጣም ብዙ የጎንደር ሚሊሻዎች አሉ እዛ የሀገሬው ሰዎች ማለት ናቸው ሁለት ጸጉረ ልውጦች መጣዋል አላማቸው እንደዚህ ነው የሚባል ነገር ወሬሽው ከተደረጋቸው ከዛ በኋላ ይዞን ከገባው ሰው ውስጥ አንዱ ሰው የሚባል ሰው ሄኖክ እንደዚህ አይነት ነገር ተፈጥሯል እና ቶሎ ብላችሁ ውጡ ከዚህ ሀገር ቶሎ ከዚህ ቦታ ቶሎ ብላችሁ ውጡ ጎንደር ቁጭ በሉ እኔ መጥቼ ወስዳቸዋለሁ አለን ተናራውት የለበረ ቁጭ አለው መጀመሪያ እንደሄድን ወደ 22 ቀንና ከዛ መጥቶ ነው የወሰደና ከዛ መጥቼ ወስዳቸዋለሁ እዛ ሄዶ አለን ከጓደኛዬ ጋር ተነጋገርን ሁለት ካሉ እዚህም ጎንደርም ታይተናል ሁለት ነው የሚባለው ለምን አንተ ባህር ዳር ቁጭ አትልም እኔ ለምን ጎንደር ቁጭ አልልም አለ ኦኬ ተባባል እኔ ባህር ዳር እየ ቁጭ አልኩ እሱ ጎንደር ሄዶ ቁጭ አለ ሶ አሁን መግባት ትችላላችሁ አሉ መግባት ትችላላችሁ ባሉ በቀን በእለቱ አስተዋውሳለሁኝ ከፋሲካ በዓል በኋላ ነበር 1998 ለኢትዮጵያ ማለት ነው እና 42 የወያኔ ወታደሮች ተገለዋል አይ ቲንክ እንትን ላይ ምንድነው የሚባለው ማሰረው ደንብ ነው እርጎየዎች የሚባል አካባቢ ላይ እና ያኔ ጓደኛዬ ገብቶ ነበር እሱን ይዘው ሲሄዱ አንገረብ የሚባል ወንዝ አለ ዝናብ ዘንቦ ነበር አይ ቲንክ እና ወንዙ ምንድን ብሎ ነበር አሻገሩት ማለት ነው አይ ቲንክ ፋሲካም በኋላ ነው ፋሲካ አልፏል በደንብና ይሄ ክረምት የሚገባበት ዝናብ ኦሬዲ መዝነብ የጀመረበት ጊዜ ነበር ገባ ከዛ አሳ ከገባ በኋላ የሱ አንደርስታንዲንግ ምንድን ነበር በቃ ሄኖክን ገለውታል የሚላን መለካከት ላይ ያለው ምክንያቱም እኔም እየመጣው ነበር በኔና በሱ ኮሙኒኬሽን በቃ አንተ ሄድ እኔ እየመጣው ነው ብዬ እኔ ከጎጃም ወደ ጎንደር እየመጣው ነው ጎንደር ትክል ድንጋይ ሲደርስ መሄድ አትችልም ይሄ ነገር ተፈጥሯል ጓደኛህንም በጀልባ በገመድ ጎትተው ነው ያስገቡታል ይሄንን ታሪክ ሲሳይ አገናም ያቃል ኤርትራ ውስጥ ያለ አንድ መንግስቱ የሚባል አሁን በግ ምናምን በመሸጥ ነው የሚተዳደረው ምናልባት እኔ ደጋግሜ በግ ነው የሚሸጠው ስል መልሰው አርበኞች ግንቦት ሰባት ከኛ ጋር ሆነ ምናምን ብለው እንትን ያረጉት እንደነበረም ሰምቻለሁኝ ያስማሙት እንደነበረ የተናገርኩት ውሸት ነው ለማለት ኤኒዌይስ ይሄ ልጅ ሲሳይ አገናን ያቃዋል ይሄ ልጅ ጋዜጠኛ የነበረ ነው እና ኢንተርቪውን ከመሳይ መሳይ መኮንን ጋር የሰጠውትን ኢንተርቪው ይሰማል ይሄን ኢንተርቪው ሲሰማ አለቀስኩኝ ስለሽን የሰማው ነው የመሰለኝ በቃ ኤግዛክትሊ ያደረጉት ነገር በሙሉ ስለሽ የነገረኝ ነው ይሄ ልጅ የሚያወራውና በህይወት መትረፉ በጣም ይገርማልና ገለውታል ይያለ ነበር የሚያስበው አለ ከዛ በኋላ ወደ ጎንደር ተመልሼ መሄድ አልቻልኩኝ አስቸጋሪ ነበር አጠሩት ከውጊያው በኋላ ሁለተኛ አይደንቲፋይ አርገውናል በደንብ አርገው ስለዚህ የሆነ ነገር ማበጀት ነበርብኝ ስለዚህ ማበጀው ነገር አበጀው that's what happened
አይ በጣም የተፈተንክበትን መንገድ መግለጽ በጣም ኢምፖርታንት ነው ዝም ብሎ ተዘሎ ወደ ትግል ማለለም የተገባው ማለት ወደ ውጪ ወደ ዲያስፖራው ይሄ ራሱ የነቻለ የትግሉ ጥንስስ ውስጥ የተሳተፍክ ለመሆን አድማጩ መረዳቱ ጥሩ ነው ሌላ እንግዲህ ወደ አንድ ጉዳይ ልውሰድ ይሄንን የፖለቲካ አቋም ማያዝ መቼም በአገራችን ሁኔታ ብዙ ዋጋ ያስከፈለ ነው ኢትዮጵያ ባለው ያው ህዝቡ እየተገደለበት ነው ውጪ ደግሞ ሀገር ያለው በፖለቲካው ተሳትፎ በዲያስፖራው ተቃዋሚነን የሚሉት ያሳድዱታል በተለያየ መልክና የሀገራችን ፖለቲካ እየቆሸሸ ነው አንተም በሚመለከት ብዙ አድማጮች እንደሚካሄዱ እንከታተላለን በፌስቡክም እናነባለንና ይሄንን የበቀል ምጃዎች በዚህ በተነተንካቸው የአቋምን ለውጥ ምክንያት እና ሀቅን በማስተማር በመታረጋቸው እርምጃዎች እነማን ናቸው ይሄንን እንደዚህ አይነቱን ማሳደድና ባንተ ላይ መጥፎ ነገሮችን እንትን ብሎ የድርጅት ባለቤትነት አለው ብለ ታምናለህ አሁን እንግዲህ ከፈለክት መልሰው አለበለዚያ ወደ ሌላ ጥያቄ እንሻገራለን ይሄ በጣም ልብ የሚሰብር ነገሮች ስለምንሰማ ማን ነው ፈጻሚው በግሩፕ ነው ወይስ የግለሰቦች አድማ ነው ያለው
አንድ በርግጠኝነት ምነግር ሁለት አይነት አስተሳሰቦች እንደማረካል ወይም ሶስት አይነት አስተሳሰቦች እንደማረካል አንደኛው ከዚህ ቀደም በሰራዋቸው ነገሮች የዛ ለምሳሌ የዛሬ ሁለት አመት ተኩል ባለቤቴ ወንድ ልጅ ወልዳ ነበርና ያኔ ለሷ ሙክ ምናምን አሙቄላት ነበር ምክንያቱም የሚያርሳት ሰው አልነበረም ባለቤቴ ነች ልጄና መጣይ ወለደች ነች አከብራታለሁ ወዳታለሁ ስለዚህ አይ ዶንት ቲንክ ለሷ ሙክ ማሙክ ለወር ነው ብያል አስብ በግሌ ስለዚህ ያንን አድርጌያለሁ ከሁለት አመት በኋላ ብርሃኑ ነጋ እዚህ መጥቶ ኢንተርቪው ተደርጎ አሁን የጎንደር ጉዳይ እንደዚህ በሾረበት የጎጃም ጉዳይ እንደዚህ በሾረበት ሁኔታ ላይ ስለ እንጀራ መጋገር ብቃት ወይንም ችሎታው የሚያሳይ ነገር ወይንም የሚናገር ነገር አቀረበ ደረጃ አፍተወልድና ሲያቀርብ በዚህ ሰዓትኛ ስለ እንጀራ መጋገር አይደለም መስማት ምን ፈልገው ምክንያቱም እንዲህ ያለው ነገር እኛን አያበፍጹም በፍጹም I'm going to go to the university. ዳውንሎድ አድርገው እንዳዲስ አቀረቡት በርግጠኝነት ይሄንን ወያኔዎች አይደለም ያረጉት የግንቦት ሰባት ልጆች ናቸው አድራጊውንም ራሱ ማን መጀመሪያ እንዳደረገው እኔ በራሴ አቃለሁ ስለዚህ እንደዚህ አይነት ተራ ነገሮችን ያደርጋሉ እውነትም ነው ለምሳሌ በኔ ስም አካውንት ከፍቶ በነብርሃኑ ለጋን መስደብ በብልግና መጥፎ ጸያፍ የሆኑ ነገሮችን ይሄንን ወያኔ ያደርጋዋል ብዬ ልገምት እችላለሁ ግን በሙሉ ልቤ አላምንም ለምን መሰለህ ማላምንም ወያኔ ማድረግ ቢፈልግ ኖሮ በኔሽም አካውንት ከፍቶ እስከዛሬ ድረስ ያደርገው ነበር። ይሄ እነዚህ አዳዲስ ነገሮች ናቸው። ሰሞኑን የተፈጠሩ ነገሮች ናቸው። እርግጥ ወያኔዎች ተደረበው ይሰድጉኛል። እነሱን ለማናደድ በጣም በማይስማሙበት ሐሳብ በጣም የሚጠሉኝ ልጅ ነኝ መተው ላይክ ያረጋሉ። ይሄንን ተጠቅመውበታል አምል ማኒፕሌት አድርገውታል ግን ከዚህ ባለፈ ግን ለምሳሌ ጉራጌን ህዝብ በማህበረሰብ በተመለከተ ፓርቲኩላርሊ ደግሞ የሰባት ቤት ጉራጌዎችን ምክንያቱም በዛ ደረጃ እንደሚያስቡ አቃለሁ በድርጅት ውስጥ ጉራጌ እንደዛ ነው ማለት አይደለም ድርጅት ውስጥ ግን እንደዛ አይነት ሴንቲመንት ፈጥረዋል የብሔር ሴንቲመንት ፈጥረዋል በተለያየ ቦታ ያሉት የግንቦት ሰባት አይደለም የኢሳት ገንዘብያዎችና ዋና ሰዎች ብዙዎቹ ነው የማቃቸው እንግዲህ በተለያየ ቦታ ያሉት እጅ የማቃቸው ማለት አንድ ያጎጂ ያገኘው ልጅ አለ ላያስቡት ይችላል ግን ከዛ ብሔር የመጡ ሰዎች ናቸው ይሄ በአክሲደንት ይሆናል ብዬ አልገምትም እንደዚህ አይነት ነገሮች ተተቻለ በብሔር መደራጀት ጥሩ አይደለም ኢትዮጵያዊነት ነው የሚያዋጣው ካሉ እነሱ በዛ ዙሪያ እንዴት ተሰባሰቡ so ይሄንን ስትጠይቅ ልክ አይደለም እኛ በዛ ምክንያት አይደለም እንደውም እንደዚህ ነው ብሎ አይደለም ያስረዱ አታክ ነው የሚያደርጉና ባጭሩ ለመመለስ ምንድነው ምክንያቱን ዲስፕሩቭ ወይንም ፕሩቭ ከማድረግ ዳያሌክቲካል ሆነ ምንድነው በአመክንዮ ላይ መሰረት ያደረገ ዲስከሽን ከማድረግ ይልቅ ካራክተር አሳሲኔሽን ውስጥ ነው የገቡትና ከዛ ቤኔፊት ያደርጋሉ ብዬ ያላስብም ሰውም ምን ያህል ፍንሾች እንደሆኑ ያየበት ያለው ሁኔታ ነው ያለውና ከዛ ባለፈ ህዝብ እንዲያቀለኝ የሚፈልገው በኔ ስም አካውንት ከፍተው ለወረኛ ኢሜል ኮሙኒኬሽን እንደማረግ አርገው ያንን ስክሪንሻት አርገው የባለቤቴን ኢሜል ፈልገው ለሷ ልከው ትዳር እንደዚህ በጣም ወራዳ ሆነ በጣም ከሰው ከነጻነት ታገላለው ብለ ከመታስበው የማጠብቀው ወጣው ሲሳደቡ ቪዲዮ ቀርጸው ሲሳደቡ የነበሩት ሰዎች ኩይ ለሷ አካሎች የነበሩ ለሬዲዮአኑ ሲነን ምናምን ሲቃወሙ የነበሩ ልጆች ናቸው አይደለም እኔን ቪዲዮ ሰርተው ሲሳደቡኝ የነበረው ይሄው ያሉ ሰዎች ልኩልኛለን ያላየው የተወሰነ አያውና በቃ አይ ሪሊ እኔን አይመጥለኝም እንደዛ አይነት ነገር ተወዋለሁ ይሄንን ሲያደርጉ እኮ መሪዎቻቸው ያያሉ የመሪዎቻቸው ይሁንታ ባያገኙ እነዚህ ልጆች እንደዚህ አይነት ነገር አያደርጉ ባጭሩ ምን ለማለት ነው እንደዚህ አይነት ነፃ አውጪ ነፃ እንዲያወጣኝ አልፈልግም እና ልክ መሆኔን ነው ፕሩቭ ያረኩት ከነሱ ጋር አትቼ መውጣቴ ልክ መሆኔንም ነው ፕሩቭ ያረኩት በጣም በቅርበትም አቃቸው አብረን ይበላን አብረን ይጠጣን ቤተሰብ ለቤተሰብ የምታወቁ ልጆች ሁሉ ሳይቀሩ ነው ፐርሰናል የሆነ ነገር ስድብና ፐርሰናል የሆነ ለኔን የሚሰድብ ወይንም የኔን ስም የሚወርፉ ሰዎችን ሼር ሲያደርጉ ያየኋቸው የዛ ደረጃ ነው ልጆቹ ደግሞ ጉራጌዎች ናቸው ፎር ዳት ማተር እና ጥያቄ መጠየቅ የጀመርኩት ከዛ በኋላ ነው አሃ የሐሳብ ጉዳይ አይደለም ማለት ነው ይሄ ነገር የብሔር ጉዳይ ነው ማለት ነው ይሄን እንድናይ አረጋግጥ ያደረጉት ልጆች በሙሉ አሉ ሪከርድ አድርጌ አስቀምጫቸዋለሁ ስክሪን ሪከርድ ኤቭሪ ሲንግል ዋን አንዳንዶቹ እንደውም ሌጋል እንትኑ ለሚነሳበት ነገር ያደረጉዋል ለደም ወይት ዝም ብዬ ቁጭ ምልጭ አይደለሁኝ። ስለዚህ ይሄ የፖለቲካም ጉዳይ አይደለም፣ ይሄ አማራን የመጉዳት ጉዳይ ነው። ዲፕሊ አጥንታቸው ውስጥ ያለ የጥላቻ ጉዳይ ነው። ፖለቲካ ቢሆን ኖሮ እዚህ እዚህ ላይ አክላ ያንጨረጭረው ወያኔ ይውደቅ የማለፍ ጉዳይ ቢሆን ኖሮ የድርጅት የመደገፍ ጉዳይ ቢሆን ኖሮ እዚህ ላይ ያክል ያበግን አይገባም። በረቱ ሆነህ ነው መመለስ ያለብህ፣ ምክንያታዊ ሆነህ ነው መመለስ ያለብህ። ምክንያታዊ ሆነህ ነው ልታስረዳም የሚገባው። እኔ እንኳን ባለጌ ብሆን ጨዋ እንኳን ባልሆን ክብረ ቢስ እንኳን ብሆን መደረግ ያለበት ነገር በዛ መንገድ አልነበረም። ግን ያው ቀደም እንዳልኩት እና ኃይሉ ሻውልን እንደዚህ ወረደና በጣም ወራፊ በሆነ ነገር ነው አንገታቸውን ያሰብሯቸው። እነ ዶክተር ታዬን እንደዚህ አድርገው ነው ከሜዳ ያስወጧቸው። ስለዚህ they thought it works for everybody ለሄኖ ኬሽት ላይ ሰራ። አመሰግናለሁ።
አይ መልካም። አይ ጥሩ ነው እንደገለጽከው። ቀደም ሲልም በዚህ በኢትዮጵያነት ሬዲዮ በወይዘሮ እንትና ወርስ ተስፋዬ ጋር ውይይቶች አድርገን ነበር። በዛ ጸያፊ ተግባር ላይ የተሰማራውን ቡድን መመግል በማስረዳት ብዙ እንትኖችን መረጃዎችንም ገልጻልናለች። አንተም ያቀረብከው በቂ እንትን አስተያየት ነው። እንግዲህ አድማጭ ህሊና ያለው ይፍረድ። አሁን ደግሞ በቀጣው ማቀርብልህ ስለአማራው ህልውና ትግል መመለከት ነው። የዚህን ከራሱ ከአማራው የተወለደው ባንዳም ይሄንን የንቅን እንቅስቃሴውን ይቃወማል፣ ሌሎችም ይቃወሙታልና አማራው ራሱን ከመጥፋት ለመታደግ የሚያርጋቸው መስዋዕትነት የከፋ ይሆነ መጥቷልና ይሄንን ተጋድሎ ምስቅልቅል ሁኔታ ለመወጣት ምን ማድረግ አለበት ትላለህ?
እንግዲህ ይሄ በጣም ቻሌንጂንግ የሆነ ጥያቄ ነው። ጥያቄው ቻሌንጂንግ የሚሆኑ ኤክስኪዩቲቭ ሜካኒዝም ሲ የማስፈጸሚያ መንገዶቹ ራሱ በጣም ውስብስብ ያሉ ስለሆኑ ነው። ውስብስብ የሚያረጋቸው ደግሞ በዋነኛነት አሁን አንተ እንዳልከው የአማራ ልጆች ሆነው የአማራን ጉዳት የሚያውቁ ሆነው በማያውቁት ምክንያት የንፋስ አጨብጫቢዎች ሆነዋል። እኔ ንፋስ ነው እንደ ከዚህ ሌላ ምንድነው ሳይኮሎጂካሊ በደንብ በተከታታይ በመዋሸት አሳምነዋቸዋል። ወያኔ ይሄን ያደረገው በረሃ የገቡትን ሰዎች ውጊያ ከመላኩ በፊት መጀመሪያ ትምህርቲ ምናምን የሚባል ነገር አለ በትግርኛ አርስቲ በደንብ ታውቃለች። የፖለቲካ ትምህርት ያስተምራሉ እና ያ ብሬን ዎሽ ማድረጊያ ነው። ከዛ በኋላ ምንም ብትለው ያ ሰው አይሰማም እና በተከታታይ ብሬን ዎሽ አርገዋቸዋል። በተከታታይ ሰው የሚያዩ ምንድነው ብርሃኑ ነጋ ጫካ መግባቱን ነው ብርሃ መግባቱንና እዚህ ፕሮፌሰር መሆኑን እንደዚህ በመሰረቱ ከዚህ ራሱ ሲሄድ ፕሮፌሰር ከሆነ በኋላ ነው ሄደው which means እዚህ ሀገር ተመለሰ መምጣት ይችላል። ሬዚደንሲ የሚባል ነገር አለ። ያድደው ያን ሁሉ አስጠብቆ ሄደ ሰው ነው። ሁለተኛ ብርሃኑ ነጋ ጫካ ውስጥ አይኖርም። ብርሃኑ ነጋ ቤቱስ ቪላ ቤቱስ ነው የሚኖረው። አብሮት የሚኖረው ልጅ ጓደኛዬ ነው። ከኔ ጋራ በፌስቡክ የምንጻጻፍ ልጅ ነን። እንደውም ተቆጥተውት ነው ታው ብለውት he blocked me on more recently. እንዴት እንደሚኖር ነው አቃለሁ። ይሄ ህዝቡን ሌላውን ማያቀው ሰው ማጥበርበር ይቻላል። ሁለት ሶስት የበረሃ ይወርዱና ቪዲዮ ይቀርጹና ምናምን ተወውሱ። ፋክቱ ግን እሱ አይደለም። በክላሽ ተሸክሞ ጥይት እየተኮሰ የሚኖርን ሰው አው ብዙ ልታውራለት ይችላል። ይሄ ማንንም ሰው አንተ ምን የምናረገው ነገር እኮ ነው። በረሃ ኤክስትራ ሄደ ቢላ ቤት ውስጥ ቁጭ ብለ ከዛ ያማከርክ መኖር ማንንም ሰው የሚያረገው ነገር ነው። ማንም ሰው ስጋት በሌለበት ጥይት በማይመጣበት ቦታ ላይ ሆነ መኖር ምንም የሚያሰጋ ነገር የለውም። That is a fact. ኤፍሬም ማዴቦ የተናገረው ነገር ወደ ኋላ ላንሳለ። ለምሳሌ ኤፍሬም ማዴቦ ምንድነው ያለው? ኤርትራ በራሁስ ገብቶ ሲያናግራቸው ሰብስቦ እኔ እንደናንተ አቅሙ ኖሮኝ መዋጋት ብችል ደስታዬ ነበር፣ ግን ያን ማድረግ አልችልም የሚል ቪዲዮ አለ። ታዲያ ኤፍሬም ማዴቦ ጫካ መግባት ለምንድነው የሚገርመን? እንግዲህ ጫካ የሚባለውን በጣም አፕሪሼት የምናደርገው የሰውዬ ህይወቱ ነፍሱ ለሞት ሰጥቷል ነው። ዳት ኢዝ ዘ ሆል ቲንግ ይዋጋል ነው አይደል እንዴ? ከዛ ባለፈ ግን ብርሃኑ ነጋ መስራት የሚችለውን ነገር ሄኖክ ኤሽጥላ አይሰራውም ብሎ የሚያስብ ካለ ተሳስቷል። ከሱ የበለጠ ሰርተናል። ከሞት ጋራ ኖረናል። መሳሪያ አፈሩስ ቀብረን ቀንቀን የቀን ሰራተኛ ማታ ማታ ደግሞ አርበኞች ሆነን ኖረናል። ታሪክ ይፍረድ፣ ጎንደር መሬት ይፍረድ። በዛ ደረጃ ራሳችንን አላስተዋወቅንም አናስተዋወቅም። ምክንያቱም ለዓላማችን ነው ያደረግነው። አሁንም ወደ ጥያቄ ስመጣ ያማራ ወጣት በዜና በጅንጀና ቀደም ባልኩ ቀልቡን አስተውታል ግን በሰባት ለጻ ያወጣናል በሚል ተስፋ ያደረገ በጣም ከነሱ ጋር ተጣብቆ ያለ በጣም ብዙ መጻጉ አለ። ይሄንን ማንቃት ያስፈልጋል። ይሄንን ማስተዋወስ ያስፈልጋል። ግን በሰባት አሸባሪ ሲባል የወለኔ ነው የቻህን ጉራጌ ለመደብደብ ሳይሆን አማራ ለመደብደብ ነው። ምክንያቱም እንደምናየው አንድም የወለኔ ወይ ቻህ ጉራጌ በግንቦት ሰባት አባልነቱ ሰርበ ይገብቶ ሲታሰብ ሲገደል አላየንም። ግንቦት ሰባት ላይ የተባለ የሚገደለው አማራ ነው። ለዚህም ነው ደምህትን የሚያል ትልቅ ድርጅት ይያለ ግንቦት ሰባት አሸባሪ የተባለው። ደምህት አሸባሪ ነው ከተባለ ትግሬዎች አሸባሪ ነው ሊባሉ ነው። ትግሬ ደግሞ አሸባሪ አይደለም። ስለዚህ ደምህትን በይውላት ካታጎራይዝ ግንቦት ሰባት እንግዲህ አማራ ዱላ ነው ያደረጉት። ግንቦት ሰባትን ባሸባሪነት ከፈረዱ መሪያቸው እኮ ትውልድ ጉራጌ ያገር ሰው ነው። ለምንድን ነው ጉራጌዎች የማይሰቃዩት የማይታሰሩት እንደ አማራዎች ማከላይ ገብተው የማይገረፉት? ይሄ አማራ ዱላ ስለሆነ ነው። ከአማራ ከግንቦት ሰባት ያተረፈው መሳደድ በግንቦት ሰባት ምክንያት ከስራ መባረር እና መገደል ነው። ይሄ ደግሞ ከሆነ ለምንድን ነው በአማራነቱ የማይቆመው? ምክንያቱም በኢትዮጵያዊነት የቆመ ድርጅት ለይቶ አማራን የሚያጠቃ ከሆነ በሱ ስም አማራ ብቻ የሚጠቃ ከሆነ አማራ ሆነ ነው መቆም ያለበት። አይ ካልቀረልህማ ኢትዮጵያዊ ነኝ ብትልም አልቀረልህ። ሁለተኛ ግንቦት ሰባት ገብቶ ታግሎ ከገደለው በግንቦት ሰባት ስም የተገደለው የትየለሌ ነው። ግንቦት ሰባት እስር ቤት ሰብሮ አንድም ሰብሮ ወይ ማድርጎ ማያቅም ካስፈታው በግንቦት ሰባት ስም የታሰረው የትየለሌ ነው። ስለዚህ ከለውጥ ያመጣል ብለን ከመናሰብ ይልቅ በሱ ምክንያት የደረሰብን መከራ ከፍተኛ ነው። ይሄንንም እነሱ ወደፊት መተው ኃላፊነት ወስደው እርምጃ እንወስዳለን ሲሉ ሰምተናቸው አላቅም። አንዳርጋቸው ጽጌ ታሰረ ጊዜ መሪው የያኔው ዶክተር ብርሃኑ ነጋ የዛሬው ፕሮፌሰር ብርሃኑ ነጋ በቅርብ ጊዜ እናሳያቸዋለን ብሎ ዝቶ ነበር። በቅርብ ጊዜ ያሳዩን ነገር ምንድነው? እንግሊዝ ሀገር አሜሪካን ሀገር በየሀገሩ የሄዱ መለመን ነው። ፍሪ አንዳርጋቸው ጽጌ ይያሉ ልመና ነው። ግንቦት ሰባት በየሀገሩ በ100,000 ዶላሮች የሚሰበስብ ድርጅት ነው። አንዳርጋቸው ጽጌ እንዴት እንደተያዘ ኢንቨስቲጌቲቭ እንትን ዲቴክቲቭ ቀጥሮ እንዴት ነው መስራት ያቃተው? ለምንድን ነው መስራት ያልፈለገው? ማን ያያዘው? እንዴት ተያዘ? ትኬቱ እንዴት ተቀየረ? ማንስ ኢንፎርሜሽን ሊክ አረገ የሚለው ከፍለው በአንድ ቦታ ለምሳሌ ዳላስ ከሰበሰቡት 60,000 እና 70,000 ዶላር ያንን ቢከፍሉ ኢንቨስቲጌት የሚያረግላቸው ሰው አያጡ። ለምንድን ነው ይሄን የማያደርጉት? ድርጅቶች ከሆኑ መሪያቸው እንኳን እንዴት እንደተያዘ ማያውቁ እኮ ናቸው። ሶ እነዚህ ሰዎች ምንም አይነት ነገር የሚያውቁት ነገር የለም። ግን ኤርትራን መሰረት አድርገው ይሄንን ወያኔን የመረረው ልጅ እያደናቆሩት ነው ያሉት። ከነሱ በኋላ የመጡት የአማራ ታጋዮች ግን 10 እና 20 ሆነው ወያኔ እንዴት እያርበደበሉት እንደሆነ እያየን ነው። የሚታገሉ ቢሆን ኖሮ ቢያንስ የአማራ ታጋዮች ያደረጉትን ነገር ማድረግ በቻሉ ነበር። እያደረጉ አይደለም። የአማራ ወጣት ይሄንን መረዳት አለበት። ይሄንን የተረዳለት መልስ ነው እንግዲህ ይሄንን የተረዳለት የአማራን ትግል ወደፊት አንድ እርምጃ ማስኬድ እንችላለን። ትልቁ ቻሌንጅ ይሄንን እንዲረዱ የማድረግ ነው። አይን የመግለጽ ስራ ነው። ለምንድን ነው ስለነሱ የምታወራው ደጋግመህ? የጎንዮሽ ትግል እንደዚህ ገለመል ይላሉ ሰዎች። የጎንዮሽ ትግል አይደለም። እኔ ማረገው የአማራን ወጣት የማንቃት ስራ ነው። they have to open their eyes አልፈርድባቸው። እንደ ሐዋርያው ጳውሎስ ነው ቤተክርስቲያን አሳድ ነበር እንዳለው ነው። እኔም ከነሱ ጋር ነበርኩ። ግን ቁጭ ብዬ ለራሴ ጊዜ ሰጠሁኝ፣ ጠየቅኩኝ፣ ነገሮችን አገናዘብኩኝ። በየስብሰባው ላይ የዛሬ 6 ወር ጠብቁን እያሉ የሚዋሹት ነገር አንደኛው አንድ ነገር ያወራል፣ ሌላኛው የተዘባረቀ ነገር ነው የሚያወሩት። ቤዚክሊ they are in it መውጣት አቅቷቸዋል፣ ገብተውበታል። እንደ ብቸኛ መውጫ መንገድ አድርገው የያዙት ነገር ኮንስታንትሊ መዋሸት ነው። ይህንን እኔ እቃወማለሁ። የእነሱ ውሸት የተጋለጸለት አማራ ነጻ ይወጣል። አመሰግናለሁ።
በጣም ጥሩ ቁም ነገር ያላችሁ ነገሮች ያነሳው። ያንተን ምሳሌ የተከተሉ ብዙ አማሮች አሉ። ይሄንን ዘግቶ ቢነቁም እና እንግዲህ በውሸት የፍጥኝ ተያዘውን ክፍል ነጻ እንዲሆን ለማድረግ እናንተ አስተዋጽኦ ወሳኝነት አለው። ልክ እንዳልከው አማራው ወይ ተመንጃ አንግቦ እንዲሞትለት ለፕሮፌሰር ብርሃኑ ወይንም ግብር እየከፈለ እነሱን ሰዎች ሙሽራ አድርጎ በአውሮፓ በአሜሪካ ማለት ነውና ይሄን እንግዲህ ጊዜ እየጠበቅን ያለን እና ትልቅ አባባል ነው። እስቲ ወደ የሚቀጥለው ደሞ ጥያቄ ልሰድስ። ሰዓታችንም እንግዲህ እየተቃረበብን ነው። ሌላው ስለ ኢትዮጵያ እንትን ወጣቱን ጉዳይ እናንሳ አሁን እንግዲህ ወጣ ስንል አንተ ባለህበት እድሜ እንበልና በ25 አመት ስቃይና መከራ በኋላ ወጣቱ አሁን ግንባሩን እየሰጠ ለሞት የሞት ጽዋ እየቀመሰ ነው እና ዝግጅነቱን ያሳየ ነው ለትግሉ መራራ ትግሉ ስለመግባትና ለጻነት ቆሞ ውድ ሆኖ አጋ መከፈል ግን በእጁ ያልጨበጠው ያመራር ችግር አለ ይሄንን ኃይል ይሄን እንቅስቃሴ አመራር ሰጥቶ ወደ ግብ ለማድረስ የሚያስችል ሁኔታዎች አይታዩም። ይህ ሁኔታ ምን ያህል ተጽዕኖ የሚያሳድረው ወደ ምን የተለየ ምንድነው ሴናሪዮ ሊከሰት የሚችለው ይሄ ነገር በአስቸኳይ አመራር ይዞ ካልሄደ?
አንድ ኤግዛምፕል ልንገር። ለኤግዛምፕል የቅንጅት ምርጫ ነው። የቅንጅት ምርጫ የገነነው መመሪዎቹ አይደለም። የገነነው የቅንጅት ምርጫ የ1997 ምርጫ ውጤታማ የሆነው በህዝቡ ብሶት ምክንያት ነው። ህዝቡ ቀዳዳ ይፈልግ ነበር ብሶቱን የማውጫ። ያንን ቀዳዳ ተጠቀመበት። የህዝቡን ድል ማን ነው የቀማው? ማለነዛ ሲነታረኩ የነበሩት ለስልጣን ሲታገሉ የነበሩት ሰዎች ናቸው አይደለም? ያ ምንድነው ያደረገው? አፍተር ኢፌክት በዛን ጊዜ በጣም ያንገ ነበር ነው ልኛል። እንደኔ አይነቱን ፍጹም በመናደድ ወደ ጫካ መራ። አብዛኛዎቹን ግን ምንድነው ያደረጋቸው? የወያኔ ካድሬን ያደረጋቸው አፍተር ኢፌክት። አብዛኛዎቹ የተረፉት ደግሞ በጀልባ የውሃ የባህር ራት ነው የሆኑት። የአሳ ራት ነው የሆኑት። በሳውዝ አፍሪካ የቀለጠ ጎማ አንገታቸው ውስጥ ተከቶ የሚነዱላቸው የሆኑት። እኔ ከዛ የተለየ ነገር ኤክስፔክት አላረግም። የህዝብን ትግል ወደ ግለሰብ ክብር ገልብጠህ የንጹሃንን ሞት ወደ አንተ ጽዋ አጫልጠህ እኔ ብለህ ለመነሳት ስትል አንተም ትወድቃለህ፣ ህዝብም ይወድቃል። እያደረጉ ያሉት ያንን ነው። ጎንደር ውስጥ ያለው ነገር ማሳያ ነው። የአማራ ጋብሪዎችን ትግል መጀመሪያ የኛ ነው ለማለት የነጻነት ኃይሎች እያሉ ደሰኩሩ ነበር። ኮንስተንትሊ ፋይት አረገ። ኮንስተንትሊ this is not true አለን። ከምንም ተነስተን አይደለም የነሱ እንዳልሆነ እኛ መሬት ላይ ባለው ነገር ስለምናቅ እንደነሱ አስሬ ሰዎችን አገኘን ምናምን እያልን አንለጠፈም። because ያሳዝኑናል፣ ወገኖቻችን ናቸው፣ መታወቅ መያዝ የለባቸውም። ስለዚህ ይህን ኢንፎርሜሽን አንለጠፈም፣ አንናገርም። ያደረግነው ነገር በሙሉ ያወጣን አንለፈልፈም። ውስቋ መድኃኔዓለም ጋር አንድ ቤተ ክርስቲያን ሄደው ተስማሙ የሚል ዜና ሰሩ። ይሳት ላይ ሞላጆ ውስቋ መድኃኔዓለም ቤተ ክርስቲያን ጋር የተገደለው ያ ቤተ ክርስቲያን ሄደው የተስማሙበት ቤተ ክርስቲያን ነው። ለውያኔ ኢንፎርሜሽን በመስጠት እኛንን ያለንበት ለማለት በሚል ስሜት ብቻ ትግሉን ጭዳ እናደርገው። የቅንጅት ትግል የሞተው በዚህ ነው። እኛንን በሚል የህዝቡን ትግል ቀምተው በህዝብ ስም አራት እና አምስት ሰዎች መደራደር ጀምረው የልብ ፍርሃታቸው የተፈጠረው ማንነታቸው የህዝብ ትግል ላይ ሪፍሌክት አድርገው ፈሪዎች ነበሩ፣ አሁንም ፈሪዎች ናቸው። ሪፍሌክት አድርገው ሰላማዊ ሰልፍ ሊወጣ ለውጥ ሊያመጣ የተዘጋጀውን ሰላማዊ ሰልፍ እንዳይወጣ ጠርተው ምን ተባለ? አሜሪካን ኤምባሲ ገብታችሁ ስትነጋገሩ ምን ተነገራችሁ ሲባሉ ሆዲፍ ጀው ነው ያሉ። የዛን ሁሉ ሰው ደም ተሸክመው በፍለፊት እንኳን የተባሉትን ለመናገር አቅም የነበራቸው ሰዎች አልነበሩ። ዛሬ አርበኞች ሆነው ሲሸልሉ ስለላይ በእውነተኛው ምድር ላይ ተፈተሸው እኮ ያልደፈሩ ሰዎች ናቸው። እናውቃቸዋለን። ይሁን ብለን ነው ለውጥ ካመጡ ሰው ዝም ሲል እነሱ ከተነሱ ብለን የደገፍናቸው። የምናየው ነገር ግን ተመሳሳይ ማብለጥለጥ ነው። የኪሎ ፖለቲካ ይሄ ስኳር በኪሎ ስኳር ሲሸጡ በሚዛን የሚሰርቁ አሉ አይደለም? ገበያ ነጋዴዎች እንደዛ አይነት ሰዎች ናቸው ፖለቲከኞች የሆኑት። ቤዚካሊ ለኔ የሚታየኝ አሁን ያ ነው። በዚህ ደረጃ እነሱን መተቸት ባልፈለኩ ነበር፣ ስለሚያቆስለኝ ነው። ምን ያደረጉ እንደሆነ ያማራውን ትግል የነሱ ለማድረግ በድህነቱ ገበሬው ጥይት ከብቱን ሽጦ የገዛን ገበሬ ከኛ ጋር ካልሆንክ ይያሉ እንዴት አድርገው እንደሚያስተቃዩ እንብ ያለውን እንዴት እየጠቆሙ እንደሚያስገድሉት ስለምናቀ ነው ላይቭ ቱዴይ ዳሬ። ስለዚህ ይሄን ትግል እነዚህ ሰዎች ከዚህ ከግል ኢጓቸው ወጥተው ለኢትዮጵያ ነጻነት ፈልገው ማንንም የሚታገልን ድርጅት የግድ የኛ አካል ካልሆን ሳይሉ የሚያስፈልገው ነገር ካረዱ ወይንም ደግሞ እጃቸውን ካላወጡ አሁንም እንደ ቀንጀት ይጥሉናል። ያን የሚጣሉን እነሱ ናቸው፣ አሁንም የሚጥሉን እነሱ ናቸው። ወጣቱ ግማሹ እነሱ ይመጣሉ በሚል ተስፋ አድርጎ ተሽመድምዶ፣ ይሄ ነገር ዛሬ ጎንደር እና ጎጃም የለም፣ ከብዙ የጎንደር እና የጎጃም ልጆች ጋር እንገናኛለን፣ መቼ ነው የሚመጡት ሄኖክ ይያሉ ኢሜል ያደርጉልን ነበር በጣም ብዙ ልጆች። ዛሬ ግን ገብቶናል ወደሚል ደረጃ ላይ ተሸጋግረዋል። ነገ ደግሞ በራሳቸው መንገድ እንቀሳቀሳሉ። That's what I'm pushing for. Constantly ne push ማረገው ያማራ ወጣት ለራስህ ያለው ራስህ ነህ የሚለው ነው push ማረገው። ማንንም አይደርስልህም ነው እንደርስልሃለን የሚሉትም ለመንበር ወይ ለወንበር እንጂ ላንተ አይደለም። ስለዚህ ንቃ ነው። ኤርትራ ውስጥ ገብተህ አትወጣ። ብላክ ሆል ነው ኤርትራ ነው። ይሄ ወጣት ይሄን አይነት መንገድ አንደርስታንድ የዚህን ያክል የዚህን አይነት መረዳት ካለው ይሄ ትግል ወደ ድል የማይመጣበት ምንም ምክንያት የለም። በትንሹም በትልቁም በእነሱ ሴራ የተኮላሸ ተስፋ የሚቆርጥ ከሆነ ግን ምርጫ 97 የማይደገምበት ምንም ምክንያት የለም። አመሰግናለሁ።
አይ ትክክለኛ ጥሪ ነው። እንግዲህ ወደ መጨረሻው ጥያቄ ተቃርብ ያለሁኝ ምናልባት ለየት ያለ ሊሆን ይችላል ቢበዛ በአምስት ደቂቃ ከመጣቀለህ ሐሳብ ጋር አክለህ ብትሄድበት አንዱ ትልቁ ጥያቄ ምንድነው? አሁን የትግራይ ያኔ ፋሽታይ ቡድን ቅንቋጥሮ ስላደረሰው በደል ግፍና የዘር ማጥፋት ምርጫ ብዙ መረጃዎችም ቀርበዋል። ሞረሾ ገኔ የአማራ ድርጅት ያጠናቀረ ለንባብ ያበቃቸው መረጃዎች ዘግናኝነታቸው መቼም በትውልድ መሸጋገርም ቢሆን የሚረሳ የሚከስም አይደለምና ዳኝነት ትንሽ አካል የደረሰውን በደል በቀጥታ ወደ ትግሮቹ ተጠያቂ ያደርጋል የሚል ክፍል አለ። እንግዲህ ወጣቱም ስነ ልቦና አስመልክቼ ነው የምጠይቀው። ይሄ ለቀጣው ትውልድ ምን ነው አብሮ ለመኖር የሚያስችል ነው? ከዚህ ከመደረሰው በደል ካሁን በመደረስ ላይ ያለው ግፍና መከራ በተለይ በአማራው ላይ የሚደርሰውና እየደረሰ ያለው ጥቃት ሊሸመግል የሚችል አብሮ ለመኖር የሚያስችል ሁኔታዎች አለ ብሎ ያምናሉ ወጣቱ ትውልድ? ከዚህ ጋር ያያዝ እንግዲህ ለውይይታችን ማጠቃለያ ሰመለት ካለ 5 ደቂቃ እስከ 7 ደቂቃ ልስጥህና በዚሁ እንትላለን። በሌላ ጊዜ መገናኘት ይቻላል። ብዙ ሰዓቶች አሉን በላን እና ወያየ ምን ፈልጋቸው እስቲ በዚህ ጥያቄዎች ዙሪያ የምትለውና አዳምጥ።
እንግዲህ ሞረሽ ወገኔ እኔ በጣም ወዳለሁኝ በጣም አከብራለሁኝ ሊመሰገኑ የሚገባቸዋል። የሞረሽ ወገኔን ጥያቄ ወይንም ጥናት ለምሳሌ ምጻት አማራ የሚለው ያስነሳው ግን ምንድነው ካልከኝ የሞሮሾ ገኔ የዚህ ምጻት አማራን ጥናት ያመጣው ዋንኛው አብይ ነገር ምንድነው? ለኔ የሚመስለኝ ያኖል ያውልት ነው። ምን ለማለት ነው? ያ ሁሉ በደል ደርሶ እንደዛ ገለውን አርደውን እንቁስቱ ላይ ወርውረውን በደሉ ላይ ወርውረውን አንጀታችንን በገጀራ ዘግዝከውት ታሪኩን አንብበዋል። እጅግ የሚሰቀጥጥ ነው። ያን ሁሉ ነገር አርገውት 100 አመት ወደኋላ ሄደው ለዛውም ባልተፈጸመ ታሪክ ምኒልክ ጡት ቆርጧል ብለው ሐውልት ነው የሰሩት፣ ፎቶ ነው የተነሱት። ወያኔ ያደርገው እነሱ ማምኑበት ከነበረ ወያኔ ነው ያደረገው የሚል አርጊመንት አለ። ወያኔ ያደርገው እነሱ ማምኑበት ከነበረ ያፈርሱት ነበረ፣ ስለሚያምኑበት ነው። ስለዚህ በዚህ ደረጃ ጥላቻ ያም የሰነቀ ሌላ አካል ይያለ ትግራይ ደሞ ስትሄድ በሃያ ሀድጊ አማራ ይያሉ በሃያ የሚሰይኑ ጣላቶች ይያሉ። የትኛውም የኢትዮጵያ ክፍል ሄድ አማራ ነህ ካልክ ገዳይ ነህ ብለው ነው ሱማሌ አማራ ስትለው ገዳይ ነበር የሚለው። አሁን ነው ሪሰንትሊ ነው ትግሬ የሚለው ነው ያወቁት ሱማሌዎች እድሜ ለጊዜ። ስለዚህ በዚህ ደረጃ ጣላቶች ይያሉ እምትዘናጋበት አንዳችም ነገር ሊኖር አይገባም። እኔ እስከ ጥንት በሚሄዱት እስማማለሁ፣ መሄድ አለባቸው። ያለው ነገር እስከ ጥንት የሚያስኬድ ነው። ይሄ ማንነት ጉዳይ ነው። ሀገርን አንድ የማረግ ያለ ማረግ ጉዳይ አይደለም። ሊያጠፉ ላይ መጡት። አንተ ከጠፋህ ሀገርህን አንድ ስለማረግ የምታወራ አትችልም። በባ ስለ ፍቅር አውራይ ነው። ስለ ፍቅርም ለማውራት እኔ መኖር አለብኝ። ስለዚህ በዛ ደረጃ ያለን ነገር እኔ እስከ ጽንፍ ይዘው ልክ እንዳልሆነ ማስረዳት የሚችሉ ወጣቶች መኖር አለባቸው። ኦፍ ኮርስ በትህትናና በመልካም አቀራረብ ደግሞ የሚግባቡ ትውልዶች ያስፈልጋል። ይሄን ማንም እንድና ያረግም። ግን በዛ በኩል ያለው ነገር እንዲህ የሻከረና የመረረስ ከሆነ ድረስ ቦልድ ሆኖ ማንነቱን የሚያስጠብቅ ወጣት ያስፈልጋል። የአማራ ወጣት የዛ ድረስ መዘጋጀት አለበት። የዛ ድረስ ካልተዘጋጀን እናልቃለን እንጠፋለን። ለዛም ነው እኔ በልምምጥ ማላም ነው በልምምጥ ፖለቲካ ውስጥ ራሴን ማላስቀምጠው ወይም ማልሰይመው። ያንን የሚያደርጉት ሰዎች ግን አልቃወሙም። That is a modern way of thinking. ግን ያ የሚሰራው ሞደርን ካውንተርፓርት ሲኖርህ ነው። በመግባባት ወይም በመነጋገር የሚያምን ሲኖር ነው። በሌሎቹ በኩል ያለውን ጽንፈኝነት እንረዳለን። ስለዚህ መዘጋጀት አለብህ። በምንም ነገር በጦር መዘጋጀት አለብህ፣ በስነ ልቦና መዘጋጀት አለብህ፣ በታሪክ መዘጋጀት አለብህ። ስለዚህ አልፎ ተርፎ ያንን ወንጀል የፈጸሙ ሰዎች ዛሬ ኢትዮጵያን አደራዳሪ ሆነው ከግንቦት ሰባት ጋር ላይታች ይላሉ፣ ስለ ኢትዮጵያ ሊሰብኩን ይፈልጋሉ። መከሰስ የነበረባቸው ሰዎች ተይዘው ዓለም አቀፍ ፍርድ ቤት መቅረብ የነበረባቸው ሰዎች። ይሄ ስለተናቀን ነው። እንደዚህ አይነት ሰዎችን ይዘው እንዳሽከረከሩ ማረግ የምንችለው የሰዎችን ወንጀል በመናገር ሳይሆን እኛ በመጠንከር ነው፣ ግንባራችንን ባለማጠፍ ነው። ያንን ሲያውቁ ያከብሩናል፣ ያንን ሲያውቁ ለእንጮን ዘርበል ይላሉ፣ ያንን ሲያውቁ ትክክለኛ ማንነታችንን አምነው ይቀበላሉ። ያንን እስከሚያደርጉ ድረስ አንቆምም፣ በፍጹም አንቆምም። ወጣቱም እንደዛ ነው መሆን ያለበት። በፍጹም በፍጹም መናደድ ያለበት ትውልድ መፈጠር አለበት። በፍጹም የአባቶቹን ክብር ማስመለስ ያለበት ትውልድ መወለድ አለበት። በፍጹም የማንም የበታች እንዳልሆነ የሚያቀ ትውልድ መቆም አለበት በሁለት እግሮቹ። ያንን ሲያቁ ያንን ሲረዱ ያከብሩናል። እኛ በኢትዮጵያዊነት ከማንም አላነስም። ኢትዮጵያን መጨረሻ ያላደረገ ትግል ትግላችን አይደለም። ግን ኢትዮጵያን እናድን የምንችለው እኛ ስንኖር ነው። ስለዚህ በዚህ ጎን ነው ነገሩን የማየው። አመሰግናለሁ።
እግዚአብሔር ይስጥልኝ። አይ በጣም ቆንጆ ነው። የአማራውን ወጣት ማንቃት መቀስቀስ ዙሪያ የምንወያይባቸው ብዙ ነገሮች ኖሩናል። ጉዳዮች በጣም ውብ በሆነ ቋንቋ ያስቀመጥከው። እንግዲህ ወጣት ሄኖክ የሽጥላ በዛሬው ውይይታችንም ላይ ሆነ በሌሎች መድረኮች በመሰጣቸው በቃልም ሆነ በጽሁፍ መግለጫዎች ሄኖክ ለምን ለውነት ቆመ፣ የንጹህ ህሊና አርበኛ ለምን ሆነ የሚለውን በሚገባ አስረግጠሃል የሚል ግምት አለን። ከሁሉም በላይ በአማራዊ ህልውና ትግል ላይ ሸፍጥ የሚፈጽሙትን በቁርጠኝነት በማጋለጥ ለአማራዊ ህልውና ትግል ትውልዳዊ ግዴታ እየተወጣ በመሆኑ ወጣቱ ትውልድም ሆነ ቀደም ያለው ትውልድ ከፍተኛ አድናቆት ላንተ አላቸው። በዛሬው ውይይታችንም ላይ አድማጮቻችን ስንዴውን ከእንክርዳዱ ለይቶ ለማየት እንዲችሉ ሀቁን አስጨብጠሃል የሚል እምነት አለን። በድጋሚ በአድማጮቻችን በሬዲዮ ዝግጅት ክፍልና በራሴ ስም የከበረ ሰላምታን እያቀረብኩ በዙ እንሰናበታለን። በሌላ ጊዜ እንግዲህ ሌላ ፕሮግራም ለማዘጋጀት እንችላለን፣ አንተ ጊዜና ሁኔታው ከገጠመልህ። ለዛሬው በዚሁ እንሰናበታለን። ጤና ይስጥልኝ።
እግዚአብሔር ያክብርልኝ። አመሰግናለሁ።
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የታህሳስ 16 2009 ወይም የእንደ አውሮፓውያን አቆጣጠር የዲሰምበር 25 2016 ስርጭት ያስተናግድናችሁ አቶ ንጉሥ ታምራት፣ ተኮላ ወርቁና እኔም ወርቁ ሞላ ደህና ቆዩልን እያልን በዚሁ እንሰናበታለን። ቸሪክ ጠመን ድል ለኢትዮጵያ ሕዝብ።
አመን አመን አንገት ዘፍተን አንቀርም አንደ ነገር አንደ ነገር አንደ ነገር አንደ ነገር አረሱት አረሱት ይሉኛል ያው መራመድ አረሱት አረሱት ይሉኛል የመተማመረት አርማጅ ወልመረት ያው የኛ ረታ ያው የኛ ለታ